መስተቀል ከተማ የምትገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህስተምን አድማጮችን ይህ የምትደምጡት መስተቀል ከተማ የምትገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ለታሪክ ጻፎች እንኳን አወዛጋቢ ከሆነ ውሎ አድሯል። አንዳንዶቹ የሀገሪቱን ታሪክ እስከ 3000 ዓመታት ሲያልፍ ለአንዳንዶቹ ሌሎቹ ደግሞ ወደ 100 ዓመታት እንደሚያጠቡት ይታወቃል። አንድ ቀን የታሪክ ጻፎቹ ውዝግቡን ወይ በመስማማት አሊያም ባለመስማማት ይፈቱት ይሆናል። ዋናው ሐሳብ የኢትዮጵያ ያፈጣጠር ታሪክ ከዛሬው የሀገራችን ፖለቲካ ጋር በጥብቅ መተሳሰሩን ማሳየት ነው። ኦሮማራ የሚለው የሁለቱ ህዝቦች ግንኙነት በእነዚህ ታሪኮች ጋር ልዩ ግንኙነት አለው የሚል የግል አስተያየት አለኝ። በግልጽ ቋንቋ ለማስቀመጥ የኢትዮጵያ ታሪክ ራሱና ዋናው የኢትዮጵያ ፖለቲካ የልዩነት ምንጮችም የተፈጠሩት ከሀገሪቱ የአመሰራረት ታሪክ ጋር መያያዙን አድማጩ ከስሜት በጸዳ መልኩ እንዲረዳ ማድረግ ነው። እዚህ ላይ ልብ ማድረግ የሚያስፈልገው የሀገሪቱን ታሪክ በየራሳችን የፖለቲካ መነጽርና የፖለቲካ ፍላጎት ስለምንተረጉመው የታሪክ ልዩነቶችን መሰረት አድርገናል። ለምሳሌ የኢትዮጵያ አንድነት አባቶች የሚባሉት ንጉሶች አጼ ቴዎድሮስና አጼ ዮሐንስ፣ አጼ ምኒልክና አጼ ኃይለ ሥላሴ ለተወሰኑት ኢትዮጵያውያን ዘላለማዊ ጀግኖች ሲሆኑ ለተወሰኑት ደግሞ ጨካኝና አረመኔ መሪዎች ናቸው። በተለይ ከሁሉም በላይ የዛሬቱን ኢትዮጵያ መንግስታዊ ግዛት የፈጠሩ የሚባሉት አጼ ምኒልክን አንዳንዶች ያለምንም ጭንቀት ዘላለማዊ ጀግና አድርገው ሲያቀርቡ ለሌሎች ደግሞ ጨካኝ ገዢ፣ ቅኝ ገዢ ናቸው። የበለጠ ግልጽ ለማድረግ በአማራ ሊቃን ዘንድ ባናቆት እንደ ዘላለማዊ ጀግና ሲታዩ በኦሮሞ ሊቃን አረመኔ ቀኝ ገዢ ሆነው ይታያሉ። በእነዚህ አመለካከቶች ላይ ስምምነት መፈለግ ሲበዛ አስቸጋሪ ስራ ነው። ሲያንስ ደግሞ የፖለቲካ የዋህነት ይመስላል። ምናልባት ከሞላ ጎደል የጋራ ራዕይ እና ህልም ይዞ የተነሳውን የኢትዮጵያን የሚያጋጭ ህልማችንን እንዴት እንደተፈጠሩና በዛሬው ፖለቲካችን እንዲሁም የዕለት ተዕለት ተግባራችን ማለትም ኑሯችን ውስጥ ለተፈጠሩ መሰረታዊ ልዩነቶችን መሰረት መሆናቸውን ሊያውቁ ግድ ይሏል። በግልጽ ቋንቋ የታሪክ ቁስሎቻችንን ማከም አንችልም። በአንደኛው ክፍለ ዘመን መነጽር ችግሮቻችንን ማየትና መፍትሄዎቻቸውን መፈለግ እንዳለብንም ለማሳየት ነው። የፖለቲካ ሳይንስ ትምህርትም ፖለቲካ የሚቻለውን ማድረግ መቻል ነው። Politics is the art of the possible ይላል። ይህም ማለት ፖለቲካ በህልም ዓለም እየቋጠኑ መኖር ሳይሆን በእውኑ ዓለም ለማድረግ የሚቻለውን ማድረግ ማለት ነው። ከዚህ አቋያ ሰፊውን የሀገራችንን ታሪክ ጫካተተን የዘመናዊ ኢትዮጵያ አፈታጠርና እድገት ላይ ብናተኩር ጥሩ ይመስላል። በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን በተለይ በዚህ ሳምንት መጀመሪያ አካባቢ መስለናል የሚገባውን የረመዳን ጾምን ምክንያት በማድረግ ለውድ ሙስሊም ኢትዮጵያን ወገኖቻችን በሙሉ እንኳን ለዚህ ለተቀደሰ የጾም መግባት ለረመዳን ጾም አደረሳችሁ እያልን መልካም የረመዳን ጾም እንዲሆንላችሁ ከልብ የኢትዮጵያ ድምጽ ሬዲዮ እየተመኘ እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን እንደተለመደው በቅድሚያ ባለፉት በዛሬ 2 ሳምንት ጀምረነው የነበረውን የሀብታሙ አያሌውን ስለ አዲስ አበባ ያለውን አስተያየት በስብሰባ ላይ ያቀርበውን ሁለተኛውን ክፍል እናቀርብላችኋለን። እንደሚታወሰው እንግዲህ ባለፈው ጊዜ አብታሙ ስለ ታሪካዊ አመጣጡ የአዲስ አበባ መሰራረት ማን ከየት እንደመጣ በስንተኛው ክፍለ ዘመን የኦሮሞዎች ወደ አዲስ አበባ ከባሌ ተነስተው እንደፈለሱ አሳይቶ ነበር በ16ኛው ክፍለ ዘመን። ከዚያ በፊት ግን በ13ኛው በ14ኛው በ12ኛው ክፍለ ዘመን የነበሩ ነገስታት አዲስ አበባ የግዛታቸው የኢትዮጵያ ዋና ከተማ እንደነበረች በተለያየ ታሪክ ያጣቀሰ ገልጾ ነበር። የዚህን ሁለተኛ ክፍል በዛሬው ዕለት እናሰማቸዋለን። እንግዲህ ማስተዋወቂያዎችም አሉን። ጊዜ ካገኘን ከየእንጦጦ ማርያምን የዳግማዊ ምኒልክና የእቴጌ ጣይቱን የታሪክ ቅርሶች በተመለከተ የጀመርነውን ማቅረብ ሁለተኛ እና ሶስተኛ ክፍል ማቅረብ እንችላለን። ዛሬም ዜና ይኖረናል። ከዚያ በመቀጠል ከአምስት ሰዓት በኋላ ባለው ፕሮግራማችን ሁለት እንግዶች ከኢትዮጵያ ይዘን እንቀርባለን። በተለያዩ ሰዓቶች እነዚህን እንግዶቻችንን በሰዓቱን ጠብቆ በሚቀርበው ፕሮግራም ላይ እንድታዳምጧቸው ከወዲሁ እንጋብዛችኋለን። እንግዲህ ከኛ ጋራ ቆዩ።
ምናልባት አመድ ፍንጭ ብትሰጠንስ
ፍንጭ
ምናልባት ሰዎችም እንግዲህ እስቲ ሁላችንን ይቁረጥን ብዬ ነው እኔንም ጀምሮ እነዚህ ሰዎች ወቅታዊ የሆኑ ስራዎችን በመስራት ላይ ያሉና የሰሩ ናቸው አንዳንድ ኮንትሮቨርሻል የሆኑ ነገሮችን አንስተው ደፍረው እውነትን ተጋፍተው የሚታገሉ ሰዎች ስለሆኑ አይ ቲንክ በእኛ እምነት እውነትን ያዘን ሰው ቢያንስም ቢበዛም ቢሸነፍም እውነትን የመረጠን ሰው እንወዳለንና እነዚህን ሰዎች እናቀርብላቸዋለን ህይወታቸውን ቤተሰቦቻቸውን ሁሉ ልጆቻቸውን እዳ ላይ ከተው ነው ለእውነት ብለው በዚህ በቀውጢ ጊዜ የሰው ልጅ ወንድሙን ገሎ በሬሳው ላይ ተራምዶ ሆዱን መሙላት በሚመኝበት አድርባይ በበዛበት ጊዜ አጨብጫቢ በበዛበት ዘመን እነዚህ ሰዎች የለም ለህዝብ ለሀገር እውነቱን እንናገራለን እውነቱን እንሰራለን ብለው ፊት ለፊት ከጥንት ጀምሮ የተጋደሉ አሁንም እውነቷን ይዘው የሚታገሉ ሰዎች ናቸው እነሱን እናቀርብላቸዋለን አይ ቲንክ በዚህ እናቆም ወይ እነዚህን ሰዎች እነማን እንደሆኑ
እኔና እንዲህና ይሄን የመሳሰሉ ፕሮግራሞች
ናቸው አዎ እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል አስተያየት ጥያቄ መልእክቶች ካላችሁ ፕሮግራማችን በሚካሄድበት ሰዓት በስልክ ቁጥር 0819100 ደውሉልን መልካም ቆይታ እንላችኋለን
በድጋሚ እንደምናርፍታችኋል አድማጮቻችን። እንግዲህ መግቢያው ላይ አህመድም እንደገለጸው በቀጣይነት የፖለቲከኛና የሰብአዊ መብት ተሟጋችን ሀብታሙ አያሉ በአሜሪካ በነበረው ህዝባዊ ስብሰባ ላይ ያቀረበው በተለይ አዲስ አበባን መሰረት ያደረገው ፖለቲካዊና ማህበራዊ እንዲሁም ታሪካዊ ቅኝትን አንደኛ ክፍል የዛሬው ለሳምንት አቀረበን ነበር። ከሱ ተከታይ የሆነውን ደግሞ ለዛሬ ለእናንተ አሰናድተናልና እንድትከታተሉልን በአክብሮት እንጋብዛለን። ከፕሮግራማችን ጋር አብራችሁን ቆዩ።
አስራስድስተኛው ክፍለ ዘመን በፊት ወይም 16ኛ ክፍለ ዘመን ስናነሳ ከ1527 እስከ 1543 ባለው ጊዜ የአራቱ የኦሮሞ ጎሳዎች ከባሌ ደጋማ ክፍል ከመደወላቡ ወደ ማዕከለኛው የኢትዮጵያ ክፍል ወይም ወደ ሰሜን እንቅስቃሴ ከመድረጋቸው በፊት በዛሬዊቷ አዲስ አበባ ቀደም ሲል በ13ኛው ክፍለ ዘመን መጀመሪያ ጀምሮ እነ አጼ አምደጽዮንም እነ አጼ ዳዊትም እነ አጼ ዘርዓ ያዕቆብም በእነዚህ የነገስታት ዘመን ዛሬ አዲስ አበባ ብለን በምንጠራው ክልል ውስጥ በተለያዩ ስፍራዎች ላይ ነገስታት መዳረሻቸው አድርገው እግራቸው በረገጠበት በደረሰበት ወታደሮቻቸው ተራምደው በሚደርሱበት ቦታ ሁሉ አዲስ አበባን ወይም ኢትዮጵያን ያስተዳድሩ ነበር የሚለው ታሪክ አለ። ይሄ ነዚህን የታሪክ መዘርዝሩስ ምናምን አንገባም፣ በግልጽ የሚታወቅ ነው። በጣም ተደጋግሞ የሚነገር ነው። አውቀን ካልተው ነው በስተቀር አውቆ የተኛ ካልሆነ በቀር በቀላሉ ሊረዳው የሚችል ነው። ከ1527 እስከ 1543 በታሪክ የሚታወቀው ይሄ የግራኝ አህመድ ንቅናቄ የሚባለው ወይም የግራኝ አህመድ ጦርነት ተብሎ በሚታወቀው ዘመን ይሄ በአጼ ሚናስ ማዕከላዊ መንግስት ተሰብስቦ ወደ ወሎና ወደ ጎንደር የሄደበትን ታሪክ እስከምናነሳበት ጊዜ ማለት ነው። ከወጨጫ የመንግስት መዳረሻ ነበረ። እነ ዝቋላ የእነ አጼ ዘርዓ ያዕቆብ የእነ ታሪክ ስናነሳ መዳረሻ ሆኖ የነበረበት ዘመን ነው። በዚህ ሁሉ ዘመን አሁን ፊንፊኔ የሚለው መጠሪያ ለአንድ ብሔር ለአዲስ አበባ ይገባኛል ጥያቄ ታሪክን ጠቅሰው የሚያቀርቡት ሰዎች 16ኛ ክፍለ ዘመን ተሻግረው የሚያመጡት የሚያነሱት እንኳን ለታሪክ እንኳን የሚያነሱት 16ኛ ክፍለ ዘመንን በመጥቀስ ነው። 16ኛ ክፍለ ዘመን ወደ ኋላ አንድ ክፍለ ዘመን ብንመለስ የለም። ስለዚህ ታሪክ ለመከራከሪያ የሚቀርበው 16ኛ ክፍለ ዘመን ነው ተብሎ ፊክስ ሊደረግ አይችልም። 15ኛ ክፍለ ዘመን ያለ ሰው መጥቶ በ15ኛ ክፍለ ዘመን እኔ እዚህ ቦታ ነበርኩ ብሎ ሊከራከር አይችልም። ምክንያቱም 14ኛ ክፍለ ዘመን ደግሞ ከሱ ቀደም ብሎ ያለው መጥቶ ክሌም ሊያደርግ ይችላል። 12ኛ ክፍለ ዘመን ማን ነበረ ከዚያ በፊት? አገር የተሰራችበትን ታሪካዊ ሁኔታ ማየት ጠቃሚ ነው የሚሆነው። በአንድ በኩል አሁን ያለው ህገ መንግስት በ1987 ያጸደቀውን ክልል ይዞ ይሄ ክልል ህጋዊ ነው የሚል መከራከሪያ ያቀርባሉ። በሌላ በኩል ግን 200 ዓመት ወደ ኋላ ተመልሰው ደግሞ የታሪክ ባለቤትነት ጥያቄ የሚል ያነሳሉ። ይገርም ነው። የ27 ዓመት እድሜ ያለውን ወይም በዘመነ ህወሓት በህገ መንግስት የተሰጠህን የባለቤትነት ጥያቄ መልስ ነው ህጋዊ መልስ ነው ካልክ ወደ ኋላ ተመልሰህ 200 ዓመት ወደ ኋላ ተመልሰህ እንደገና ሌላ ልጠይቅ እንዴት ይችላል ነው ወይ? ይሄንንም አንቀበልም። ስለዚህ በኢትዮጵያ ጉዳይ ላይ እንደገና ቁጭ ብለን እንነጋገርም አይደለም የሚመጣው። ስለዚህ ከንቱን ጋር አይደለም ከቋንቋው ጋር አይደለም ችግሬ እኔ። የኛ ፖለቲካ ያልኩት የኛ ሁሉንም የኔ ሁሉንም የበላይነት ጥያቄ ይሄ ሁሉንም የመሰብሰብ ጥያቄ ሰብሳቢነት ስል ምንድነው በአቃፊነት ስሜት አይደለም በበላይነት በኔ ብቻ ባይነት ማለት ይሄ ነው አላስኬድ ያለው። ስለዚህ ከ1314 እስከ 1344 ያለው አጼ ጽዮን ዘመነ መንግስት ስናነሳ ወጨጫ፣ ፉሪ፣ መናገሻ፣ አንኮበር፣ ዝቋላ እነዚህ በአጠቃላይ የሸዋ ከፍተኛ ቦታ ተብለው የሚጠቀሱ ቦታዎች የሸዋ ከፍተኛ ቦታ የነገስታቱ ማዕከል ነበረ። በዚህ ዘመን ውስጥ ማን ይኖር ነበር? በዛሬው አዲስ አበባ ብለን በመንጠራው ቦታ ዝቋላ ላይ ማን ይኖር ነበር? በዛሬ መጠራው ዝቋላ፣ በዛሬ መጠራው ወጨጫ፣ ፉሪ፣ መናገሻ፣ አንኮበር ማን ይኖር ነበር? የትኛው ብሔረሰብ ይኖር ነበር? በራሱ ብሔረሰብ የሚለው መጠሪያ መቼ ነው የጀመረው? ይሄንን ሁሉ ዘርዝረን ብናይ የማንወጠ በታሪክ ብለው የሚያነሱት ነገር አለ አያስኬድም ነው። እንደው ተረት ፈጥረን ለማሳመን ኢምፖዝ ለማድረግ የፖለቲካ ዓላማ ይዞ ብዙ አይጠቅምም አያኗኑርም የሚል እምነት ስላለኝ ነው። ከ1434 እስከ 1468 ዓመተ ምህረት በአጼ ዘርዓ ያዕቆብ ዘመነ መንግስት ላይ ከተጠቀሱ ግዛቶች የተወሰነውንም ብናነሳ እንደዚሁ የሸዋ ከፍተኛ ቦታ ብለን የምንጠራው ነው። በርካታ የታሪክ ማስረጃዎች ማቅረብ ይቻላል። በእነዚህ ዘመን ውስጥ 400 ዓመት ያስቆጠረው የካ የሚገኘውን ዋሻ ማንሳት ይቻላል። ፍልፍል ዋሻ የአርኪኦሎጂ ማስረጃዎች ጭምር ነው የሚቀርበው። አዲስ አበባ ላይ ምን አይነት ማህበረሰብ ይኖር ነበር የሚለውን የሚያሳይ ማለት ነው። ይሄን ታሪክ አንስቶ መከራከር ይቻላል። እንግዲህ ከዚህ በኋላ ነው የ1527 እስከ 1543 ያለው የግራኛ መድ ንቅናቄና የኦሮሞ ጎሳ ከመደወላቡ ወደ ማዕከል የመጣበትን ዘመን የምናየው ማለት ነው። ከዚህ ሌሎች ሲኖሩ የነበሩበት ቦታ ላይ የትኛውም ብሔረሰብ ተነቃንቆ መጥቶ ተደምሮ መስተጋብር ፈጥሮ አንዱ የሌላኛውን ባህል፣ አንዱ የሌላኛውን ቋንቋ ወርሶ የጋራ ማንነት ፈጥሮ የጋራ ቤት ፈጥሮ የኖረበት ረጅም የታሪክ ዘመን እናገኛለን ማለት ነው። ይሄ ታሪክ ዘመን በ1879 ዓመተ ምህረት ላይ እቴጌ ጣይቱ ብጡል ከእንጦጦ ተራራ ላይ ሆነው ተመልክተው ሲያበቁ ይሄንን ረባዳማውን ስፍራ ወይም ከባህር ጠለል በላይ ከ2500 ሜትር ከፍታ ከባህር ጠለል በላይ ያለውን በከፍታ ጠለል በላይ የተቀመጠችውን አዲስ አበባ ተመልክተው ውበቷን አይተው አዲስ አበባ የሚል ስያሜ ሰጡት የሚለው ነው የሚመጣው። እንግዲህ አዲስ አበባ የሚለው ስያሜ ከመምጣቱ በፊት እቺ ፍሎሃ የምትባለው ቦታ ላይ ውሃ በስሩ የፈላ ውሃ አለ። እንደው መኖሪያ አካባቢ ሊሆን አይችልም በስሩ ከፍተኛ ውሃ ስላለበት ተብሎ የሚከለከል ቦታ ነው ያ ቦታ። እዛ ላይ አንድ የተለየ አበባ አይተው ስለነበረ ፊንፊን ያሉት ማን ነው አዲስ አበባ የሚል ስያሜ ሰጡት ተብሎ ይነገራል። ፊንፊን የሚለው ግን ውሃው ፍንፍን ስለማለቱ መገለጫ ሆኖ ነበረ። በረራ የሚለው መከራከሪያ በበርካታ የአገር ውስጥም የውጭ ምሁራንም መንግስታቱ ይዳረሱበት የነበረው የሸዋ ማዕከልና ከፍተኛ ስፍራ ብዬ የገለጽኩት ትላንት ወጨጫንም ዝቋላንም ጨምሮ ማለት ነው አንኮበርንም ጨምሮ መጠሪያ ነበረ። በረራ በሚል ስያሜ የመንግስታቱ መዳረሻ ይታወቅ ነበረ። ያም ቢሆን እነዚህ አካባቢዎች የመንግስታቱ ማዕከል በረራ ተብለው መጠራታቸው በራሳቸው የዛሬዋን አዲስ አበባ ትላንት በረራ የሚል መጠሪያ ነበራት ብሎ መከራከሪያ ለማቅረብ ብቁ ሆኖ አይገኝም ማለት ነው። ምንም እንኳን ፊንፊኔ ከሚለው ውሃ ፍንፍን አለበት ከሚለው መጠሪያ ጋር ለንጽጽር የሚቀርብ ባይሆንም እንኳን የይገባኛል ጥያቄ የሚቀርብበት ግን አይደለም። የይገባኛል ጥያቄ ቀርቦበት ከሆነ ልክ አይደለም የሚል መከራከሪያ ለማቅረብ ነው። ስለዚህ አዲስ አበባ የሚል ስያሜ 1879 ዓመተ ምህረት እቴጌ ጣይቱ እስከሰጡበት ዘመን ቅድም እንዳልኳችሁ በርካታ በዛሬ የብሔረሰብ ቅርጽ ይዞ የምናገኛቸው በርከት ያሉ የሀድያ የፈተጋር ብሔረሰቦች ሳይቀር አዲስ አበባ ላይ ትልልቅ አሻራ አላቸው። ከ16ኛ ክፍለ ዘመን በፊት በርካታ ብሔረሰቦች ታሪክ አላቸው በአዲስ አበባ ውስጥ የሚቆጠር የሚታይ ታሪክ ማለት ነው። እነዚህን ማየት ሀድያ ታሪክ አለው፣ ጋፋት ታሪክ አለው፣ ፈተጋር ታሪክ አለው፣ አማራ ታሪክ አለው። 16ኛ ክፍለ ዘመን ደግሞ በእነዚህ ታሪኮች ውስጥ የኦሮሞ ታሪክ ተመድቦበታል። የኦሮሞን ታሪክ የጻፉት ይልማ ደረሳ የኢትዮጵያን ታሪክ ይተርኩ ይጽፉና ልክ 16ኛው ክፍለ ዘመን ላይ ሲደርሱ በ16ኛው ክፍለ ዘመን ላይ ከመደወላቡ ወይም ከባሌ ደጋማ ስፍራዎች የተነሳው በአራት የጎሳ ክፍል ወደ ማዕከል የመጣውን የኦሮሞን በገዳ ስርዓት የሚመራውን የኦሮሞ ንቅናቄ ያላካተተ የኢትዮጵያ ታሪክ ምሉ ታሪክ ልንለው አንችልም ይላሉ ይልማ ደረሳ። ስለዚህ ታሪክ በቦታው መጥቶ ነው ሊሰፋ የሚገባው ማለት ነው። ይሄ ጉዞ ተደርጎ መስተጋብር ከመፈጠሩ በፊት የነበሩ ብሔረሰቦች በቦታው ላይ ያላቸው የታሪክ አሻራ እንዳልነበሩ ተቆጥሮ የ18ኛ ክፍለ ዘመን የቴጌ ጣይቱ ብጡል የአዲስ አበባነት ሲያሜን መከራከሪያ በማምጣት አዲስ አበባን ይገባኛል ለማለትና ለመከራከር በታሪክ መከራከሪያነት ማቅረብ ትርጉም አልባ የሚሆነው ከዚህ በመነሳት ነው። ሁለተኛው ከህግ አንጻር ተብሎ የሚነሳው መከራከሪያ ነው። ከህግ አንጻር አዲስ አበባ በሚል ሲያሜ ታውቃ ኢትዮጵያ ማን ነው? ኢትዮጵያ ህገ መንግስት በኖራት ዘመን ሁሉ በዚህ መታወቂያ ስም በህገ መንግስት እየሰፈረ ነው የመጣው። አዲስ አበባ በዘመነ ደርግ በጃንሆይ ዘመነ መንግስት ወይም በአጼ ምኒልክ ዘመነ መንግስት የመንግስት መዳረሻው አና ከተማ ታላቁ ቤተ መንግስት ያለበት ማዕከል የኢትዮጵያ ማዕከላዊ መንግስት መዳረሻ ሆኖ በታሪክ በህግም ታውቆ የኖረ ነው። ከዚያ በኋላ ባሉ መንግስታት እስከ ጃንሆይ ዘመነ መንግስት አዲስ አበባ ማዕከላት የብሔረሰቦች ማዕከላት ብሔረሰቦች በተለያየ መዋጮ ጥቂት በትንሽ ሰፈር የምትታወቀውና በርከት ያሉ ገበሬዎች ዘርዘር ብለው ይኖሩባት የነበረችው አዲስ አበባ በሂደት ራሷን እያሰፋች በሁሉም መዋጮ እየበለጸገች እያደገች የከተማነት ቅርጽና ማዕከልነትን ይዛ ይመጣች ከተማ ናት። የጋራ ስሪት፣ የጋራ ማንነት፣ የጋራ ባህል ሰርታ የመጣች ከተማ አዲስ አበባ። ስለዚህ በህግ የዘመነ ደርግ ህገ መንግስት አዲስ አበባን በወል በህግ ያቃታል። የዘመነ ኢህአዴግ ህገ መንግስት አዲስ አበባን በህግ ያውቃታል ከነ ችግሩ። አዲስ አበባ በህግ የማትታወቅበት ወይም አዲስ አበባ በህግ የዚህኛው ብሔረሰብ ክፍላት ተብላ የተሰየመችበት ዘመን የለም። ስለዚህ የህግ መከራከሪያ ማለት ምንድነው? የትኛው ነው የህግ መከራከሪያው ነው የሚመጣው? አሁን ያለው ህገ መንግስትም ቢሆን በተጣመመ መንገድ ለአንድ ብሔረሰብ በተለየ ሁኔታ ጥቅም እናስቀምጣለን የሚል ሸፋፋ አንቀጽ አስገብተው ህወሓቶች በሁለቱ ትልቅ ብሔረሰቦች መካከል የልዩነት አጀንዳ ለማስቀመጥና በልዩነት አጀንዳ ውስጥ ያስታራቂነት ሚና እየተጫወቱ የፖለቲካ የበላይነት ለመያዝ የተጠቀሙበት አንድ ስልት ነው። ከዛ የተለየ ትርጉም የለውም እንጂ አዲስ አበባ በህግ የዚህኛው ብሔርናት የሚል አንድ መሰረት የለውም። በህግ ይገባል ብላችሁ ይሄም ያሳዝነው ግን በትልቅ የኢትዮጵያ ዩኒቨርሲቲዎች አንዳንዶቹ ደግሞ በአለም አቀፍ መድረኮችም የህግና የታሪክ ተመራማሪ የሚል ስያሜ ይዘው ፕሮፌሰር ዶክተር ተብለው እየተጠሩ በአለም አቀፍ በሰለጠኑ ሀገራቶች በሚታወቁ ዩኒቨርሲቲዎች ጭምር እያስተማሩ የህግ ተመራማሪ የሚል ስያሜ ጭምር ይዘው በህግ ይሏል። ግን በህግ ነው የሚሉህ እንጂ የትኛው ህግ ብትላቸው የለውም የሚጠቀስ የሚያመጡት ህግ የለም። መከራከሪያ የሚሆን ህግ የለም። ህግ አንድ ሊጠቅሱ ስለማይችል ማለት ነው። ሶስተኛው ይሄ ተፈጥሯዊ የሚባለው ነገር ነው። እሱም ውድቅ ነው። ተፈጥሯዊ ለሚለው መከራከሪያ አድርገው የሚያነሱት አዲስ አበባ በዙሪያዋ በኦሮሞ ልዩ ዞን የተከበበች በመሆኑ የሚል ክርክር ነው የሚነሳውና እሱም ገራሚ ነው። ኦሮሞ የሚባለው ወይ ኦሮሚያ የሚባለው ክልል በራሱ መቼ ነው የተሰራው ነው ጥያቄው እኮ። መቼ ነው የተሰራው? በጣም ግዙፍ ሸዋ የሚባል ክፍለ ሀገር በነበረበት ዘመን እኮ አዲስ አበባ ራሷን የቻለች አንዲት ከተማ ናት አለች። እስቲ አንድ የታሪክ ዘመን ይሄ አሁን ያለው አሁን በህገ መንግስት ዕውቅና አግኝቶ ያሉ 9 ክልሎች በታሪክ የነበሩበት ዘመን የትኛው ነው? አብሮ በመኖር ከሆነ መደበላለቅ ነው እንደምታውቁት ኢትዮጵያውያን በደረስንበት ተጋብተን ተዋልደን ዘርና ቀለም ብሔርና ጎሳ ሳንጠያየቅ የኖረን ህዝቦች ነን። ለዚህ እኮ ነው ተሻግረህ ሄደህ ስታበቃ የአሁን አማራ ክልል ተብሎ በተሰየመው ግዛት ውስጥ የኦሮሞ ልዩ ዞን ሚል ታገኛለህ። የአማራ በሚባለው ክልል ውስጥ የአዊ ልዩ ዞን ሚል ታገኛለህ። ሴሜቲኩ አልፎ ደቡባዊ የኢትዮጵያ ክፍል ውስጥ ጉራጌን ታገኛለህ። ሐረር ተሻግረህ ሂደህ ደግሞ አደረን ታገኛለህ። እንደገና በመሃል ገብተህ ስልጤን ታገኛለህ። ከሴሜቲክ ፋሚሊ እንኳን እንደው ይሄ በኩሽቲክና ሴሜቲክ ፋሚሊ እንኳን እየመደብን እንዳንሄድ ማለት ነው። ያው በወል ከአንድ ሰፈር ለምሳሌ የሳሪስ ሰፈር ወይ 4 ኪሎ ሰፈር ወይ የቦሌ ሰፈር ልጅ መጀመሪያ የመጣ ዋሽንግተን ከሆነ እሱ የሰፈሮቹ ልጆች በአብዛኛው ዋሽንግተን ይሰበስባል። የት ነው ያለው? ከሌ ያለበት ቦታ ሊድ ለጊዜው ለማረፊያ እሱ ጋር እንደዚህ መጠራራት ነው ባንድ ቦታ መከማቸትን የሚያመጣው። ለዛን አዲስ አበባ ውስጥ ወጃም በረንዳ ሰፈር፣ ወሎ ሰፈር እንደዚህ ሰፈር ይባላል አረ ለነገሩ እዚህም አለ መሰለኝ አለ አረ ለዚህ የሳውዘርን ታወር የሆነ ሲያሜ ያለው እሺ ጎጃም በረንዳ ተብሎ ይጠራል። ኦኬ ጎጃም በረንዳ የሚባል ዋሽንግተን ዲሲ ውስጥ አለ። እንግዲህ ሰብሰብ ብሎ ያሉበት ሲያሜ ይሰጣል ነው። ይሄንን እንደ መለያ እንደ ዋና መለያ እና ምን አድርገህ የታሪክ ክርክር የሚነሳበት አይደለም። የገጠራማ አካባቢዎች ላይ ባሰፋፈር ተደበላልቆ ይኖራል እንደምናቀውና ባሰፋፈር ግን ገጠራማ ቀበሌዎች ገጠር ይሆኑና ከተማ በባህሪው የሚያድግ ስለሆነ የሰፋ ያደገ ሲሄድ በዙሪያ ያሉትን ያበለጸገ አብሮ ያደገ ተጠቃሚ ያደረገ ማደግ ሲገባው ያንን አላሟላ ያንን አላደረገ ከሆነ መቼም የኢፍትሃዊነት መገለጫ በሆነው ታሪካችን ውስጥ በደል አልነበረም የሚል መከራከሪያ አንስቶ የሚከራከር ማንም እንደሌለ ታሳቢ እናደርጋለን። ስለዚህ ተፈጥሯዊ የሚባል ነገር የለም። የኦሮሚያ ክልል ተብሎ ተፈጥሮ ያደረ የለም። የአማራ ክልል የሚባል ተፈጥሮ ያደረ የለም። ከ15 አመት ከ17 አመት ወይም ከ20 አመት የማይቻገር የህዋት የህገ መንግስት ወይም ሰነድ የጻፈውን ይዞ አጠቃላይ ኢትዮጵያ የተሰራችበትን የታሪክ ምዕራፍ ሁሉ በሚንድ መልኩ ወደ እንደዚህ አይነት ትርክስ መግባት አሻጋሪ አልነበረም። ግን ያነሱታል ይሄ መከራከሪያ ብዙ ርቀት አይወስድም የሚል ሶስቱን ነጥቦች ለማንሳት ነው መጀመሪያ ይሄን ያልኩት። ሁለተኛው ወደ ከዚህ ይሄንን ካልኩኝ አዲስ አበባ ይሄ የለውጥ ምዕራፍ የሚባል ነገር አንድ አፍታ ጨርፌው ልለፍ። የለውጥ ምዕራፍ የሚባል ጊዜ ነበረን። የዛሬ አንድ አመት ገደማ የህወሓት አስመራር የነበረው የህወሓት ዘመነ መንግስት እንዲያበቃ ህወሓት በማዕከላዊ መንግስት የፖለቲካ ስልጣንም ከኢኮኖሚ ሴክተሮችም ላይ ከጸጥታ ተቋማት ሴክተሮችም ላይ የነበረውን የበላይነት በማስቀረት ኢሃደግ ኢንትራ ፓርቲ ሪፎርም በኒይታ ኢንትራ ፓርቲ ሪፎርም የፓርቲ የውስጥ ፓርቲ ሪፎርም የውስጥ ፓርቲ ሪፎርም አድርጎ የተወሰኑ ሰዎች የህዝብን ጥያቄ መሰረት አድርገው ሪፎርሙ ህዝቡ በሚፈልገው መንገድ ህዝቡ በሚያነሳው መንገድ የህወሓት የበላይነት መቅረት አለበት፣ ኢትዮጵያ ወደ ዲሞክራሲ መሻገር አለባት፣ ኢትዮጵያ ታሪክ ህወሓት ባመጣው ትርክት በብሔር ላይ ተቸክለን የመጣንበት ዘመን ለመጠፋፋት ያመጣን ነው፣ ኢትዮጵያ ተቀደም ኢትዮጵያ ከፍትበል የሚል እጅግ በጣም የሚገርም ማራኪ የሁሉንም ቀልብ የገዛ ንግግር ይዘው ስለመጡ ይሄ ምዕራፍ ምናልባት በሁለት መንገድ አንደኛ ህወሓት የሚባለውን ጨቋኝ አገዛዝ ከነበረው ስልጣን ያወረደ፣ ሁለተኛው ኢትዮጵያ በታሪክ ውስጥ በ27 ዓመት የህወሓት ታሪክ ውስጥ ያልተገባ ስፍራ እንድትይዝ ተደርጎ ኢትዮጵያዊነት የበታች ብሔርተኝነት ደግሞ እየገነገነ የመጣበትን ሪቶሪክ ወይም ትርክት በመቀየር ኢትዮጵያ ጨቋኝና ተጨቋኝ መደቦች ሲጨቋቆኑም ጨቋኝ ተጨቋኝም ሲገዛበት የነበረበት ዘመን ሳይሆን የመደብ ትግል ሲካሄድበት የነበረ ነው። የጨቋኝና ተጨቋኝ የህወሓት ሪቶሪክ በአማራውና በኦሮሞው በትልልቁ ብሔረሰቦች መካከል ልዩነት በመፍጠር የፖለቲካ እድሜን ለማስረዘም የመጣ ታክቲክ ነው የሚል በዚህ ደረጃ ገልጸው ቦልድሊ የመጡ አመራሮች መጡ ማለት ነው። ነው እነዚህ አካላት የምር ኢህአዴግን ለውጠው ኢትዮጵያ ውስጥ የምንፈልገውን ዲሞክራሲ ያመጣሉ፣ የሰው ልጅን በሰውነቱ የሚያከብር ህገ መንግስት ይኖረናል፣ የዲሞክራሲ ስርዓት ይኖራል፣ ፍትሃዊ ሀብት አጠቃቀም ይኖራል፣ የእኩልነት ጥያቄ መልስ ያገኛል፣ ባህልን ቋንቋን ወዘተረፈ የማሳደግ ሁኔታ ጥያቄ ምልክት ውስጥ የሚቀርብ አይደለም የሚል ኢትዮጵያ ሊነጋላት ነው። ምናልባትም እንደ ፕሮፌሰር መስፍን አገላለጽ የነበርንበትን የአርባ ዘመን ማጥና የብሔርተኝነት አረንቋ ተሻግረን የምንወጣበት አዲስ ምዕራፍ አዲስ እድል አገኘን የሚል ተስፋ በሁሉም ላይ አጭሮ ነበረ። ይሄ ተስፋ እስከ የት ድረስ ተስፈነጠረ? ምን አደጋ ገጠመው ስንል ሂዶ ዘጭ የሚለው አዲስ አበባ ላይ ነው። እንቅፋት የገጠመው አዲስ አበባ ላይ ነው። አዲስ አበባ አቶ ለማ መገርሳ እንዳሉት የፖለቲካው መምሪያ ማዕከል፣ የኢኮኖሚ መምሪያ ማዕከል እምብርት ነው። እውነት ነው። ዋና ከተማ ነው፣ ማዕከል ነው። እውነት ነው። ስለዚህ ኢትዮጵያን የሚወዱሉ አዲስ አበባ የሁላችንም ቤት ማዕከል ሆኖ በፍትሃዊነት ሁላችንም የምንኖርበት ሆኖ አዲስ አበባ እንደሌሎቹ ክልሎች ነዋሪዎቿ የሚወስኑበት ሆኖ ነዋሪዎቹ ራሳቸውን የማስተዳደር መሪያቸውን የመምረጥ ህልውናቸው የሚከበርበት ሆኖ ሁሉም ከሁሉም ክልሎች ኢትዮጵያውያን በፈለጉበት ጊዜ መተው አዲስ አበባ መኖር ሲፈልጉ አዲስ አበባ የሚሆንበት ማንኛውም አዲስ አበባ ከአዲስ አበባ ወጥቶ በየትኛውም ክልል ሲኖር ደግሞ የሚኖርበት ክልል የባለቤትነት ሙሉ መብት ያለው ኢትዮጵያዊነት ዜግነት መዳረሻው የሆነ ፖለቲካ ይመጣል ነው ተስፋው። ይሄ ምንድነው የገጠመው ስንል ግብ ግብ በሚል የገለጽኩት ይሄንን ነው። በለውጡ ምዕራፍ ማግስት አዲስ አበባ ላይ ችግር ገጠመ። ችግሩ በነሐሴ ወር ገደማ የጀመረ ነው። ይሄን ችግር በሁለት መልኩ የሚተረጉሙት አሉ። አንደኛው አክራሪ ብሔርተኞቹ አጋጣሚውን ተጠቅመው ከውጭም ገብተው ውስጥም ያሉት ተሰባስበው ይሄ አጋጣሚ አይለፈን እንጠቀምበት በሚል ኢትዮጵያውያን በትግላቸው ያመጡት ለውጥ ጠምዝዘው ወደ አንድ የብሔር የበላይነት ከሪፎርም ይልቅ ወደ ፈረቃ መሩት የሚል ትርክት አለ። አንድ ሁለተኛው ቀድሞውኑ ኢትዮጵያዊነት የሚለውን አጀንዳ ለይስሙላ ይጠቀሙበት እንጂ መሪዎቹ ከልባቸው አመነው አይደለም የሚል ሌላ ትርክት አለ። ሶስተኛው እጅግ ግራ የተጋባ የቱጋ መሰለፍ የቱጋ መውደቅ እንዳለበት የቸገረው የማህበረሰብ ክፍል አለ። ወዲህ ሄዶ መሪዎቹን በዚህ ልክ መጠርጠር አስቸጋሪ ነው የሚላል፣ ወዲያ ሄዶ ደግሞ በዚያ ጠግ መቆም የተቸገራል። ምንድነው ለመጠራጠር ምክንያት የሆነ? ምንድነው የአዲስ አበባን ጉዳይ ፈተና ውስጥ የከተተው? ቀድም የዶክተር መኮንን ሲገልጽ እንደነበረው አንተ በማለት ይቅርታ ጠይቃለሁ። እሺ ዶክተር መኮንን እንደገለጸው አለን መመስረት አለበት የሚል አለርት ያገኘንበት ዋነኛ ምክንያት አምስት የኦሮሞን ብሔረሰብ እንወክላለን የሚሉ የፖለቲካ ድርጅቶች መጥተው አዲስ አበባን በህግም በታሪክም ወዘተረፈ የሚል መዘርዝር ያቀርቡ ያንድ ብሔር የበላይነት ጥያቄ ሲያቀርቡበት የአዲስ አበባ ጉዳይ ለአንድ ብሔር የሚፈረጅ ጉዳይ አይደለም፣ የኢኮኖሚም የፖለቲካም ማዕከል ነው። ስለዚህ በአዲስ አበባ ላይ ይሄ ንቅናቄ አደገኛ ነው ብለን ተነሳን ነው ያሉ። ጥሩ ነው። ስለዚህ አንድ መነሻ ምክንያት ተፈጠረ ማለት ነው አዲስ አበባ ላይ። ሁለተኛው መነሻ ምክንያት የለውጡ አመራር አዲስ አበባ ላይ ከንቲባ በሾመበት ዘመን የአዲስ አበባን ከንቲባ በመሾም ረገድ የኢትዮጵያ ህገ መንግስት ወይም የኢትዮጵያ ህገ መንግስት መሰረት አድርጎ ወጥቷል የሚባለው የአዲስ አበባ መተዳደሪያ ቻርተር ከንቲባውና ምክትል ከንቲባው በአዲስ አበባ ከሚመረጠው ምክር ቤት አባላት መካከል ይሾማሉ ይላል። የለውጡ አመራር ስልጣን ተቆጣጥሮ ተደላድያለው ብሎ ሲያስብ በአዲስ አበባ ላይ ኢንጂነር ታከለ ኡማን አምጥቶ ለመሾም ኢንጂነር ታከለ ኡማ የአዲስ አበባ ከተማ አስተዳደር ምክር ቤት አባል ስላልሆኑ የከንቲባነት ስልጣኑን ለኢንጂነር ታከለ ኡማ መስጠት አስቸገራቸው፣ ህጉ ስለማይፈቅድ ማለት ነው። ስለዚህ ምንድነው ያደረጉት? ነሐሴ ወር ላይ ጠቅላይ ሚኒስትሩ አጀንዳውን ወደ ፓርላማ ይዘው ሄዱና ፓርላማ ላይ የአዲስ አበባ መተዳደሪያ ቻርተር መሻሻል እንዲደረግበት አደረጉ። ከዚያ ምን አደረጉ? ቻርተሩ ሲሻሻል የአዲስ አበባ ከተማ ቻርተሯን ያሻሻሏት እንደውም በሳይድ ነው የሚገርመው። የአዲስ አበባ ከተማ ከንቲባና ምክትል ከንቲባ ከምክር ቤቱ በህዝብ ከተመረጠው ምክር ቤት መካከል ይመረጣል የሚለውን አንቀጽ የአዲስ አበባ ከተማ ከንቲባ ይሉና ምክትል ከንቲባውን ይተውታል። የአዲስ አበባ ከተማ ከንቲባ ከምክር ቤት ይመረጣል አሉት። ምክትል የሚለውን አወጡት ማለት ነው። ከዚያ መጡና አዲስ አበባ ላይ ኢንጂነር ታከለ ኡማ ምክትል ከንቲባ በሚል ማዕረግ የአዲስ አበባ ከንቲባ ቁልፍ ተሰጠው። ይሄን ጊዜ ቦልድሊ ተቃወምኩ፣ በግሌ ተቃወም ያለው ማስታውሰው የኤርሚያስ ለገሰም ባልደረባ ኤርሚያስ ለገሰም ሌሎች ባልደረቦችም የኤርሚያስ ለገሰን ያነሳሁት በዚህ ጉዳይ ላይ ሰፊ ውይይት አድርገንበት ስለነበረ አንድ ወቅት የሚዲያም መነጋገሪያ ስለነበረ ነው እንጂ በርካታ ሰዎች ይህንን ጉዳይ ተቃወመን የተቃወምንበት በሁለት መንገድ ነው አንደኛ ህግን አልፎ አንድ ከንቲባ ለመሾም የተደረገው ሙከራ አደገኛ ልምድ ስለሚሰጥ ነው መለስ ሲያብርሃን ለማሰር ሲፈልግ ወይዘሪት ብርቱካን ሚደክሳ ዳኛ ብርቱካን ሚደክሳ ለስዬ የዋስትና ፈቃድ ስትሰጥ ሲያብርሃን የሚያሳስር ህግ ስላልነበረ በ24 ሰዓት ውስጥ ህግ አርቅቆ ፓርላማ ጠርቶ በሙስና የሚከሰሰው ዋስትና አይሰጠውም የሚል አዋጅ አጸድቆ ሲየን ወደ እስር ቤት ላከው መለስ ይሄኛው ደሞ ዲ አደር ሳይድ በንጽጽር ስናየው ህግ አሻሽሎ ከንቲባ የመሾም እርምጃ ሁናቴው ይለያይ እንጂ ልምዱ ትክክል አይደለም ስለዚህ መውቀስ ኮንስትራክቲቭ የሆነ ኢንጌጅመንት ማለት ወይም ክሪቲካል ሰፖርተር ማለት ስተትን ልክ አይደለም ማለት ነው እንጂ ሲሳሳት ዝም ማለት አይደለም ስለዚህ ይሄ ትክክል አይደለም የሚል ተቃውሞ ተነሳ ያም ሆኖ ይሄ ተቃውሞ ብዙ ሳይገፋ ቀረ ለምንድን ነው ብዙ ሳንገፋ ስተት ነው የሚለውን መልእክት ካስተላለፈም በኋላ እሱን ይዘናን እንዘናንዝም ምክንያቱም ብዙ አጀንዳ አለ ህዋት የሚባል አደገኛ ቡድን ገና ተነቅሎ አላለቀም የአዲስ አበባ ጉዳይ ብዙ የቤት ስራ የሚጠይቅ ነው ስለዚህ የለውጥ አመራሩ አንድ ስተት ሰራ ብለን እሱኑ የደገመን እዛ ላይ መተኛት የለብንም ይሄን ከነገርም በኋላ መስል ጥፋቶች እንዳይደገሙ አርገን ለውጡን እየደገፈን እንቀጥላለን ነው ምናልባት የአዋሳ የተደረገው የኢሃደግ ጉባኤ ከዛሬ ምናልባት 4-5 ወር አካባቢ በፊት በአዋሳ ኢሃደግ ጉባኤ አድርጎ ጠቅላይ ሚኒስትር እንደገና የመምረጥ እንቅስቃሴ ሲደረግ ለሊቱን ሙሉ ቁጭ ብለን ያደረነው ካምፔን ስናደርግ ነበር የምንችለውን ሁሉ ስንመራ ነበር በሚዲያ በይፋ ስንቀሰቅስ ነበር የኢትዮጵያ ህዝብ ዶክተር አብይን በጠቅላይ ሚኒስትርነት ማን ነው አቶ ደመቀ መኮንን በምክትል ጠቅላይ ሚኒስትርነት ከማስቀጠል ውጪ እድል የለውም ብለን ኢሃዴግ ላይ ሁላ ፕሬሸር ማድረግ አለብን ብለን የምርጫ ካምፔን ስናደርግ ነበር ስተቶች ቢኖርም እንኳን ስተቶች ሲኖር ስተቶችን ስተት ብሎ ጥሩ ሲሰሩ ደግሞ የደገፉ መሄድ የባሰ ቀውስ ውስጥ እንዳንገባ ጥንቃቄ ይደረግ ስለነበረ ይሄን ለማስተዋወስ ነው ማነሳው ኦኬ ከዛ ምን ቀጠለ ኢንጂነር ታከለውማ ተሹመው ወደ አዲስ አበባ ከመጡ በኋላ ምን አደረጉ አዲስ አበባ ለኔ ትገባኛለች የሚሉት የኬንያ ፖለቲካ አራማጅ 5 የኦሮሚያ የኦሮሞን ህዝብ ወክላለን የሚሉ ድርጅቶች ይዘውት የነበረውን አቋም በአደባባይ በመግለጫ ሳይሆን በተግባር በአዲስ አበባ ውስጥ ማካሄድ ተጀመረ ይሄን ደግሞ በመረጃ እንቆጥራለን ማለት ነው የፖለቲካ ስልጣን ነው የመጀመሪያው የፖለቲካ ስልጣን ጠቅላይነት ህወሓት ትልቁ ችግሩ የነበረ የህወሓት የበላይነትን ታግለናል ለህወሓት ሲሆን የምንታገለው ኦዴፓ ስለሆነ ምናሽሞነሙ ነው ግንኙነታችን የፍቅር ይሄ ምንድነው የጓደኝነት ግንኙነት አይደለም ጉዳዩ ያገር ነው ያገር ጉዳይ ከጓደኝነት በላይ ነው የሚሆነው በዚህ ደረጃ ተርጉመን በዚህ ደረጃ ተርተን አይታልብን ስለዚህ የሚጠበቅብን ታሪክ የሚጠልብን ኃላፊነት እውነትን መጋፈጥ ነው ምን ተደረገና ተቃወመ በአዲስ አበባ የህወሓት የበላይነት ቀርቶ የኦዴፓ የበላይነትን የሚተካ ግልጽ የሆነ እንቅስቃሴ ተካሄደ እርምጃም ተወሰደ ይሄ ትክክል አይደለም ይሄ መቆም አለበት የሚል የህዝብ ቅሬታና ቤቱታ መጣ ምንድነው የበላይነት የፖለቲካ የበላይነት ብያለሁ አንዱ የፖለቲካ የበላይነት ማሳያው ምንድነው የአዲስ አበባ ከተማ አስተዳደርን የፖለቲካ የበላይነት ኢንጂነር ታከለ ኡማን በመከተል ከንቲባነት የመጡበትን መንገድ ከገለጽኩ በኋላ ቀጥሎ ያለውንኒ ጋዜጠኛ ተመስገን ደሳለኝ እንዲህ ዘረዘረዋል ዶክተር ታቦር ገብረመድን ወርዶፋ ትምህርት ቢሮ ኦዴፓ ሰበታ ቢወለዱም ለረጅም ጊዜ በአዴን የነበሩ አሁን ክንብነማቸውን አውልቀው በዝውውር ኦዴፓ ማነው ኦዴፓን የተቀላቀሉ ብሎ ገልጿቸዋል በአዴፓ ኮታ ለረጅም ጊዜ ቆዩ ናቸው አሁን ግን አይ በቃ ገላልጬ አንዳንድ ሰዎች ብለዋል ያያታቸውን ስም እየጨመሩ እኔ ከዚህኛው ነኝ ያሉ የወቅቱን ፖለቲካ ያዩ አንዳንዱ ይገርማል አያቱን በፌስቡክ ገጽ ላይም አያቱን የጨመረው የለውጡን ተከትሎ ነው የዘር ቆጠራ ፖለቲካ የዲኤንኤ ፖለቲካ ከፋቱ እዚህ ላይ ነው እሺ ልቀጥል ኢንጂነር ሽመልስ መሬት ልማት ኦዴፓ ኢንጂነር ዮናስ አያሌ ኮንስትራክሽን ኦዴፓ፣ ዶክተር ዮናስ ጫላ ጤና ቢሮ ኦዴፓ፣ አቶ ዘውዴ ቀጠላ ከንቲባ ጽፈት ቤት ኦዴፓ፣ አቶ ደረጀ ፈቃዱ ፕላን ኮሚሽን ኦዴፓ፣ ኢንጂነር ዓለም አሰፋ ወርዶፋ አካባቢ ጥበቃ ኦዴፓ፣ ኢንጂነር ዘሪሁን አባተ ኢኒዩ ውሃና ፍሳሽ ኦዴፓ፣ አቶ ዮሐንስ ምትኩ ሰላምና ጸጥታ ኦዴፓ፣ ዶክተር ብርሃነ መስቀል የኮተቤ ዩኒቨርሲቲ እነዚህን ምን ተክሰው የካቢኔው አባል እንዲሆን ስለተደረገ ኮተቤንም ይመራው የአዲስ አበባ ከተማ የካቢኔ አባል እንዲሆን ስለተደረገ ነው። ዶክተር ብርሃነ መስቀል ኮተቤ ዩኒቨርሲቲ ፕሬዝዳንት ኦዴፓ፣ ኢንጂነር ሞገስ ጥበበ አዲስ አበባ መንገዶች ኦዴፓ የአዲስ አበባ ከተማን አሉ የሚባሉትን የፖለቲካ ስልጣኖች ኦዴፓ በዚህ መንገድ ጠቅልሎ ወሰዳቸው። ይሄንን የገለጸበትን የተመስገንን ስንኝ እንዳለ እንደወረደ ላንብበው። መቼም ሂደቱን የሚመራው ሰው ፍጥነት የዮሴን ቦልተንን ያስንቃል። በቅጡ መንፈቅ እንኳን አልሞላም እኮ። ደህዴን የኢንቨስትመንት ኮሚሽንነትን ጨምሮ 6 ኃላፊነት ቦታዎችን በመያዝ ከኦዴፓ ወገብ ላይ ተንጠልጥሏል ይላል። ህወሓት አፈጉባኤነትን፣ መንገድ ትራንስፖርትን፣ ፐብሊክ ሰርቪስንና ሴቶችና ህፃናት ቢሮዎችን የነሳት የለም። ህወሓትም ለዚህ በቅታለች። የትኛውም ድርጅት አባል ያልሆኑትና በታከለው ማቅራቢነት የተሾሙ አቶ ነብዩ ባዬ ባህልና ቱሪዝም፣ ኢንጂነር ሰናይት ዳምጠው ቤቶች ልማት፣ እንዲሁም ኃይለ ሰማዓት ወጣትና ስፖርት ቢሮውን ተቆጣጥረዋል። ከዚህ በኋላ ያለውን ባለ ድርሻ በሊግ የእግር ኳስ ውድድር ብንመስለው አዴፓ በመከተል ከንቲባ ማረግ በኢንጂነር እንዳወቀ አበጤ ንግድና ኢንዱስትሪን፣ በኢንጂነር አወቀ ኃይለ ማርያም ደግሞ ስራ አስኪያጅነቱን ይዞ በደረጃው ሰንጠረዥ ወራጅ ቀጠና ላይ ተቀምጦ እናገኘዋለን ሲል ያስቀምጠዋል። ስለዚህ የስልጣን ክፍፍሉ ሂደት ኢ ፍትሃዊ ሚዛናዊ ያልሆነ ሆኖ መስመር ያዘ ማለት ነው። ይሄ ብቻ በቂ አይደለም። በዚህ ብቻ አልበቃም። ልቀጥል። ቤቶች ኤጀንሲ ከተማው ላይ ካሉ 10 ኤጀንሲዎች 7ቱን ኦዴፓ እንደገና ይቆጣጠራል። የቤቶች ኤጀንሲ፣ የደረቅ ቆሻሻ አስተዳደር፣ የመሬት ባንክና ማስተላለፍ ጽህፈት ቤት፣ የመሬት ልማትና ከተማ ማደስ ኤጀንሲ፣ የመሬት ይዞታ ምዝገባ መረጃ ኤጀንሲ፣ የአንበሳ ከተማ አውቶቡስ አገልግሎት ድርጅት፣ እነዚህ ይጨምርና 7ቱ ከ10ሩ 7ቱ ኤጀንሲዎች ኦዴፓ ተቆጣጥሯቸዋል። ይሄን እንሻገር ወደ ክፍለ ከተማ፣ ከዛ ወደ ጥናቱ ሰነድ መጣላችኋለሁ። ይሄንን ነጥብ እንድትይዙ ትፈልጋለሁ። ወደ ክፍለ ከተማ ስንወርድ 5 የመስፋፊያ ክፍለ ከተሞች አሉ። ቦሌ ክፍለ ከተማ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ጉለሌ ክፍለ ከተማ። እነዚህ ከኦሮሚያ ልዩ ዞኖች ጋር የሚዋሰኑና የመስፋፊያ ኤሪያ የሚባሉ በካርታ አቀማመጥም ክርክር የሚነሳባቸው በአዲስ አበባና በኦሮሚያ የወሰን ጉዳይ ክርክሮች ላይ ውዝግብ የሚነሳባቸውን ቦታዎች በሙሉ የክፍለ ከተማው ዋና ስራ አስፈጻሚ ኦዴፓ ተቆጣጥሯቸዋል።
አድማጮቻችን የዚህን የሀብታሙ አያሌውን ስለ አዲስ አበባ የሰጠውን ማብራሪያ በሚቀጥለው የመጨረሻውን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። መብራቱ በነገራችን ላይ አሁን ሲጠቀስ የአዲስ አበባን ስልጣን ኦልሞስት በ75-80% ኦዴፓ መቆጣጠሩን ስለ ጻፈ ነው መሰለኝ ጋዜጠኛ አተመስገን ደሳለኝ በከጸጥታ ሚኒስቴሯ ነው
አቃቢ ጠቅላይ አቃቢ ህግ
እንትን ማስተንቀቂያ የተሰጠው ይሄንኑ ኢድኑ ቃል በቃል ይሄን ስለጻፈ ነው ይሄንን ፋክት ስለጻፈ ማስተንቀቂያ ተሰጥቷል። እስቲ ወደፊት
ባጭ ደሞ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን
ትክክል
ባጭ አድርጎ የተሰጠው ዳቢ አለ እሱንም መሰረት አድርጎ ሌላ አምድ ላይ ያወጣው ሌላ ጽሑፍ ነበር እንደውም በተሻሻለ መልኩ የተሳሳትኳቸውን ብሎ አድርጎ አዲስ አበባ ውስጥ ምን ያክል ኢፍትሃዊ
እንደሆነ
ተረኛ የዞጌ አስተዳደር ስሜት እንደሰፈነ በግልጽ ለማሳየበት የሞከረበት ሂደት አለ።
ትክክል። እስቲ እሱንም ደግሞ ወደፊት እናቀርባለን። የኢትዮጵያ ድምጽ ሬዲዮ ዋና አላማው እውነቱን አብጠርጥሮ አውጥቶ ህዝቡ እውነቱን አውቆ የፈለገውን ይወስን። እውነትን ግን መሸፈን አንችልም። ማድበስበስ መቀባባት የለም። ወያኔ ስለሆነ አይደለም ኦዴፓ ስለሆነ አይደለም አዴፓ ስለሆነ አይደለም የኛ ሁልጊዜ ዓላማችን ኢትዮጵያና ኢትዮጵያ ህዝብ ነው። በዚህ ጥያቄ ላይ ወደ ኋላ አንልም። እውነቱን እናወጣለን። ይሄ ትክክል አይደለም እውነት አይደለም የሚል ደግሞ እድል እንሰጣለን። እድል ሳይሆን መብት ሁሉ እንሰጣለን። በዛ አርስት ላይ እንድንጓይ እንደውም እኛ ምን ፈልገው ሁለቱን ኃይሎች እውነተኛው የትኛው ነው ብሎ ህዝቡ እንዲሰማ አንድ ላይ አስቀምጦ ውይይት እንዲያደርጉ ማድረግ ነው። ለዚህ ብዙ ሙከራ አድርገናል። ከዚህኛው በኩል እስካሁን አልተሳካልንም። እንቀጥላለን።
አዎ ምናልባት እንግዲህ ብዙ አድማጮቻችን ግራንድ እንዳይጋቡም መፈልገው መሰረታዊ ነጥብ አዲስ አበባ ላይ ብዙ ደግመን እያነሳን ያልቻው ያለናቸው ሐሳቦች አሉ። ግልጽ ለማድረግ የኢትዮጵያ ወይም የአንድ ሀገር የፖለቲካ መዘውር መዳረሻው ወይም ያለው ፕሬዠር መጨረሻ መታየው ዋና ከተማው ወይም መስተዳደሩ ላይ ነው። እና ይሄ ኢትዮጵያ ውስጥ ያለው የጊዜው የፖለቲካ ሁኔታ ውጥረት ማሳያ ነው። ማስተንፈሻ መንገዱም ነው። ዋና ከተማዎች አንድ ሀገር ኢኮኖሚና ፖለቲካ መዘውር የሚያዝ ትልቅ አቅም አላቸው።
ወሳኞች ናቸው።
አዲስ አበባ ደግሞ በኢትዮጵያ የፖለቲካ ታሪክና ሂደት ውስጥ ትልቅ ቁልፍ ሚና አላት። ለዛ ነው አብላጫውን እዛ ቦታ እዛ አካባቢ ያለው ነገር ባላንስ መሆን አለበት፣ ሚዛናዊነቱን የተጠበቀ መሆን አለበት፣ ማህበረሰቡ ማገልገል ያለበት የሥራ ሂደትና የፖለቲካ አመራር መኖር አለበት ከሚለው አቋም እንደሆነ እንዲታሰብ። ያንዱን ፖለቲካ
ማቀንቀን አይደለም
ወይም ያንዱን እንትን አይደለም፣ ለማንም የቆመ ሳይሆን ሁሉንም እኩል ማገዝ የሚችል ለሁሉም የምትበቃ እኩል ፍትሃዊነት የሰፈነበት ርዕሰ መስተዳድር ወይም ዋና ከተማ እንድትሆን ካለን ምኞትና ፍላጎት አንጻር ነው። አደጋውንም ራቅ ብሎ ከመመልከት አንጻር ሁሉንም ነገር ሰፋ አድርጎ ማየት የሚቻልበት ኢቨን ከቻለ ሬዲዮናችንም እንግዲህ ምክትል ከንቲባውንም ታከለንም ከቻለን
እየሞከርን ነው።
አዎ ማግኘት ብንችል እድለ ገጥሞን ሰዓትም ገጥሞን ከኛ ጋር ብናገኛቸውና ሐሳባቸውንም ብንሰማ ሚዛናዊ የሆነ መረጃ
ወይንም ደግሞ ይሄን ታሪካዊ አመጣጡን በዚህኛው በኩል ማረጋገጫ አለኝ የሚል በሳቸው በኩል ወይንም ደግሞ አዲስ አበባ የኛ ነች የሚሉት ኃይሎች ማለትም የኦሮሞ ሊቃንም ሆነ ሌሎች በዚህ ጥያቄ ላይ በአዲስ አበባ ጥያቄ ላይ ይሄ ነው ምክንያታችን የሚሉበትን ልዩ ጥቅም ምንድነው ልዩ ጥቅም ማግኘት አለብን ያሉበት ምክንያት ምን እንደሆነ መልካም ፈቃዳቸው ከሆነ ለማሰማት የዚህ ሬዲዮ አላፊዎች ዝግጁ ነን። በዚህ በኩል ወደ ኋላ አንልም። እንግዲህ የሚከተለውን የመጨረሻውን ክፍል በሚከተለው ሳምንት ይዘንላችሁን ቀርባለን። እስከ ፕሮግራማችን ቆይ መጨረሻ ድረስ አብራችሁ እንደምትቆዩን
ይቆያሉ። ግን ዛሬ አንድ ነገር ተረሳ ይመስለኛል። አመድ
ምንድነው እሱ? ዳግማዊ
እንኳን አደረሳችሁ ስትል ስጠብቅ ነበርና
ዳግማዊ ተንሳይ
ዛሬ ዳግማዊ ተንሳይ ነው። ሙዚቃ ማጋብዘኝ
እንግዲህ ጋብዘኝ ለዛሬው ዳግማዊ ተንሳይ ጋብዘኝ ይልም ይበላል ይጠጣል
እንግዲህ
ውድ ወገኖቻችን በጣም ትልቅ ይቅርታ ይያልን። እንግዲህ ምን መሰለ አንዳንዴ ስትረስ ስትሆን ምን ስትሆን ነገሮች ይረሳሉ። ጭንቅላቴ ውስጥ የነበረው ሰዎችም ደውለው የሬዲዮ አፍቃሪዎች ደውለው እንዳትረሱ የረመዳን ጾም ይገባል ብለው በጧት ስላስተዋወሱ ያኑ ጭንቅል እንዳረሳ ያሉ መንገድ ላይ መኪና የነደውሉ መጣውሱ ነበር እሱን እንዳረሳ ነበርና ይሄኛው ባለፈው ሳምንት ዋናው
ከሳገኝ እንዳረሳ ስለይፈረስ
አዎ ያኛውን ትልቁን አመት ባል ፋሲካውን እኔም ወደው በጣም ወደው አመት ባል ነው ድሮ ጀምሮ ህፃኑኝ ፋሲካና አዲስ አመት ሁለቱን አወዳለሁ። እና እሱን ግን ያው ባለፈው ሳምንት ስለተናገርን ያሁኑን ደግሞ ዳግማ ተንሳይን የጋበዘኝም ሰው የለምናና ብሎ አይ ለማንኛውም ቀልድ ነው። ለማንኛውም ውድ ወገኖቻችን እንኳን ለዳግማዊ ትንሳኤ በሰላም በጤና በደህና ከነሙሉ ቤቶቻችሁ አደረሳችሁ። ያለ ኢትዮጵያ ድምጽ ሬዲዮ ይችን ሙዚቃ ይጋብዛል። የሰው አገር ባለ እንደዋል ሆዋል የሰው አገር ባለ
I'm a dog. 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 እንደምን አረፈዳችሁ አድማጮች ከረፋዶ 11 ሰዓት ሆኖ አላጠር ያሉ የሳምንቷ በዜናዎች ቀጥለው ይሰማሉ። የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ የሰሞኑ ጉባኤ የኢትዮጵያ እስልምና ታሪክ ወሳኝ ምዕራፍ ላይ መድረሱን የሚያመለክት ነው ሲል አስታወቀ። በሰሞኑ ጉባኤ ድል ኮሚቴ ምስጋናውን ለመላው ኢትዮጵያ ሕዝብ አቀርቧል። የኮሚቴው አባል ኡስታዝ ካሚል ሸምሱ እንደገለጹት በኢትዮጵያ ሙስሊም ለአመታት ሲጠይቅ የነበረውን በአግባቡ ምላሽ ያገኘበት ጉባኤ ሆኖ ተጠናቋል። የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላትም ከአዲሱ የዑለማ ምክር ቤትና ቦርድ ጋር ተባብረው እንደሚሰሩ በመግለጽ ሕዝበ ሙስሊሙ የሰሞኑ ድል እንዳይጨናገፍ እጅ ለእጅ በመያያዝ ግዴታው እንዲወጣ ጥሪ አቅርበዋል። በአዲስ አበባ ሚያዝያ 23 የተካሄደውና ታሪካዊ የተባለው የኢትዮጵያ ሙስሊሞች ጉባኤ የኢትዮጵያን እስልምና ታሪክ ወሳኝ ምዕራፍ ላይ ያደረሰ ሲል ገልጿል። የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ ባወጣው መግለጫ ትናንት ለዘመናት የጠበቅናቸው ድላችን ደጃፋችን ላይ እንደደረሰ ምልክት ያረጋገጥንበት ዕለት ነው ያለው ኮሚቴው ለዚህ ውጤት መስዋዕት የሆኑትንና በትግሉ ወቅት አብረው የተሰለፉትን በሙሉ አመስግኗል። በትግላችን ወቅት ከጎናችን የቆማችሁ ኢትዮጵያውያን ሁሉ ለወደፊቱም ከጎናችን እንድትሆኑ እየጠየቅን ለዛሬው ቀን ስለበቃን እንኳን ደስ አላችሁ ልንል እንወዳለን ያለው ኮሚቴው መንግስትም ለዛሬው ቀን እንድንደርስ ላደረገው ድጋፍ ከልብ እናመሰግናለን ብሏል። ለወደፊቱም የሚጠበቅበትን ሁሉ እንደሚያደርግ ጥሪውን አቅርቧል ኮሚቴው። የኮሚቴው አባል ኡስታዝ ካሚል ሸምሱ እንደገለጹት የሰሞኑ ጉባኤ ታሪካዊ ነው፣ ደስታውም የመላው ኢትዮጵያ ሕዝብ ነው ይላሉ። ኢትዮጵያ ሙስሊሞች የዘመናት ጥያቄ ትናንት ምላሽ አግኝቷል የሚሉት ኡስታዝ ካሚል ሸምሱ የሃይማኖቱ ስርዓት በሚፈቅደው ሕዝብ ሙስሊሙ በመረጠው መንገድ በሚዋቀር አካል ለመምራት የተደረገው ተጋድሎ ፍሬ አፍርቷል ብለዋል። የሰሞኑ ጉባኤ መሰረት የተጣለበት ነው ያሉት ኡስታዝ ካሚል ሸምሱ ታሪካዊም አስተማሪም ጉባኤ ሲል ገልጸውታል። በቀጣይ ተቋቋመው ኮሚቴ ስራውን በሚገባ እንዲያከናውን ህዝበ ሙስሊሙ ከጎኑ እንዲቆም የመፍትሄ አፈላላጊ ኮሚቴ አባላት ጥሪ አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የዩኔስኮ የሰላም ሽልማት ተሸላሚ መሆናቸው ተነገረ። ጠቅላይ ሚኒስትሩ በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ መካከል የሰላም ስምምነት እንዲደርስ ባደረጉት አስተዋጽኦ ለሽልማት መብቃታቸውን የመንግስታቱ ድርጅት የትምህርት ሳይንስና የባህል ተቋም ዩኔስኮ ይፋ አድርጓል። በቀድሞ የአይቮሪ ኮስት ፕሬዚዳንት ፌሊክስ ሃኒፍ ቦኒ ስም የሚጠራው የዩኔስኮ የሰላም ሽልማት የተቀዳጁ ጠቅላይ ሚኒስትር አብይ በሀገር ውስጥ የፖለቲካና የኢኮኖሚ ማሻሻያዎች ለመውሰድ በጀመሩት ጥረትም አድናቆት እንዳገኙ ተመልክቷል። ባሳለፍነው ሳምንት ሰኞ በፓሪስ የዩኔስኮ የሰላም ሽልማት ሰጪ ኮሚቴ አባላት የዘንድሮ ተሸላሚ ለመምረጥ ተሰይመዋል። የቀድሞ የላይቤሪያው ፕሬዚዳንት አሌፍ ጆንሰን ሴርሌፍ፣ የቀድሞ የፈረንሳይ ፕሬዚዳንት ፍራንሷ ሆላንዴ፣ ጀርመን ጆርዳን ልዕልት ሱማያት ቢንት ሐሰን፣ የአይኤምኤፍ የቀድሞ ዳይሬክተር ጀነራል ሼሜል ካምደስ የኮሚቴ አባላት ናቸው። በቀድሞ የአይቮሪኮስ ፕሬዚዳንት በነበሩት ፌሊክስ ሀፊየት ቦኒየስ የተሰየመው የመንግስታቱ ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ የሰላም ሽልማት ለሰላምና ለዲሞክራሲ መጎልበት አስተዋጽኦ ለሚያደርጉ ሰዎች የሚሰጥ ሲሆን የዘንድሮ ሽልማት ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሆኑ መወሰኑ ተዘግቧል። የኮሚቴ አባላት በሰጡት ውሳኔ መሰረት ዶክተር አብይ 30ኛው ተሸላሚ ሆነዋል። ተቋሙ ይህን ክብር ለኢትዮጵያ ጠቅላይ ሚኒስትር የሰጠው በአፍሪካ ቀንድ የሰላም አየር እንዲነፍስ ባደረጉ ውስጥ አስተዋጽኦ መሆኑን አስታውቋል። በተለይ ለ20 ዓመታት የዘለቀውን የኢትዮጵያና የኤርትራ ፍጥጫ እንዲቆም ታሪካዊ የተባለለት ስምምነት እንዲደረግ ጠቅላይ ሚኒስትሩ የተጫወቱትን ሚና በዝርዝር አስቀምጧል። በአማራ ክልል በተለያዩ ከተሞች በአማራ ሕዝብ ላይ እየደረሰ ያለውን ጥቃት እንዲቆም ለመጠየቅ ተቃውሞ ሰልፍ ተደረገዋል። በተለያዩ ከተሞች የተካሄደው የተቃውሞ ሰልፍ ያለምንም የጸጥታ ችግር በሰላም ተጠናቋል። የሰልፉ ትኩረት በተለያዩ አካባቢዎች ያለው የአማራ መፈናቀልና ሞት ይቁም የሚል ነው። የአማራ ክልል ርዕሰ ከተማ ባህር ዳር ከተማ ነዋሪዎች ተቃውሞ ሰልፍ መነሻውን በተለምዶ ገበያ አካባቢ በማድረግ መድረሻውን ርዕሰ መስተዳደር ጽህፈት ቤት በማድረግ በሰላም ተጠናቋል። ሰልፈኞቹ ተቃውሟቸውን በሰላማዊ መንገድ በማሰማት በአማራ ብሔር ተወላጆች ላይ በተለያዩ አካባቢዎች እየደረሰ ያለው ሞትና ሰቆቃ እንዲቆም ጠይቀዋል። የአማራ ዲሞክራቲክ ፓርቲ አዴፓ በአማራ ብሔር ተወላጆች ላይ እየደረሰ ያለው ሞትና እንግልት እንዲያስቆም አሳስበዋል። የባህር ዳር ሰልፈኞች ካስተላለፏቸው መልእክቶች መካከል የአማራ መፈናቀልና ሞት ይቁም፣ ፍትህ ለወልቃይት የሚሉና ሌሎችም ተካተውበታል። በሌላ ዜና ከትናንት በስቲያና ትናንት ሰሜን ሸዋ ዞን ምንጃር ሸንኮር ወረዳ ግጭት ተቀስቅሶ የሁለት ሰዎች ሕይወት ማለፉ ተዘግቧል። መከላከያ ሰራዊት 8 ሰዓት አካባቢ በቦታው ደርሶ ነገር ግን ከፍተኛ የተኩስ ልውውጥ በመኖሩ ወደ ማረጋጋት መግባት እንዳልቻለ ተዘግቧል። የወረዳው ዋና አስተዳዳሪ አቶ ይትባረክ አብርሃም ለአማራ መገናኛ ብዙሃን እንደገለጹት በአካባቢው በግጦሽ መሬት ምክንያት ግጭት በተደጋጋሚ ይከሰታል ብለዋል። የትናንቱ ግጭት ግን ከምን እንደመነጨ የታወቀ ነገር የለም ብለዋል። የሳምንቱ አበይት ዜናዎች እንደዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ሰላም ወገኖች ይላል ሲጀምር የዛሬው ማስተዋቂያ። የስብሰባ ቀን መለወጥን ይመለከታል። ሰላም ወገኖች የEDTF ስዊድን ቻፕተር ምስረታ ስብሰባ ሜይ 4 መሆኑ ቀርቶ ወደ ቅዳሜ ሜይ 25 ቀን መዛወሩን ከታላቅ ይቅርታ ጋር እናሳውቃለን። ይህም የሆነው በፕሮግራም ግጭት ምክንያት ስለሆነ መሆኑን በአክብሮት እንጠይቃለን። ቦታው ያው ነው። ቮርበሪስ ፕላን 58 በሚገኘው የኢትዮጵያን ኮሚኒቲ ሎካል ነው ስብሰባው ከ14 ሰዓት ጀምሮ የሚካሄደው። አስታውሱ ሜይ 25 ቀን ልክ በ14 ሰዓት ቮርበሪስ ፕላን 58 እንገናኝ። ከአክብሮት ሰላምታ ጋር የEDTF SC ምስረታ አቀናባሪ ጊዜያዊ ኮሚቴ። አንዳንድ አድማጮቻችን ይሄ ነገር ምንድን ነው የሚሉ ካሉ የዳያስፖራ ትረስት ፈንድ ቻፕተር በስዊድን ስቶክሆልም ለማቋቋም የተጠራው ስብሰባ ከሜይ 4 ወደ ሜይ 25 መዛወሩ ለማሳወቅ ነው። ሌላም ማስተዋቂያ አለን። ሰላም ይላል ይህም ሲጀምር። ሰላም ጤና ይስጥልን። በተለያየ ምክንያት ሲጓተት የነበረው የህንፃው ግንባታው በአዲስ መንፈስ እየተንቀሳቀሰ ይገኛል። የሰበካ ጉባኤው እና ህንፃ ኮሚቴው በብፁዕ አባታችን ሰብሳቢነት አዲስ የፕሮጀክት ፕላን ነድፏል። ይህን የፕሮጀክቱን እቅድ ለተወሰኑ የቤተክርስቲያኗ አባላት እንዲሁም ባለሙያ ኢትዮጵያውያንና የስዊድን ወዳጆቻችን በተገኙበት ውይይትና ገለጻ ለማድረግ ለሜይ 11 ቀን ቅዳሜ ከጧቱ 10 ሰዓት ጀምሮ ታስቧል። እርሶም በብዙ መንገድ የመርዳት ችሎታ ይኖሮታል ተብሎ ስለታጩ በቦታው እንዲገኙልን እና የሙያ ዕውቀቶን በማካፈል ቤተክርስቲያናችንን ለመገንባት በሚያደርገው ውይይት ላይ እንዲገኙልን ጥሪያችንን አስተላልፋለን። ሰበካ ጉባኤው ይሄ እንኳን ታርጌት ተደርጎ የተላኩ ሰዎች መሰለኝ። ይሄ ማስተዋቂያ ለአንዳንድ ሰዎች እንግዲህ እኔ እንትኔ ላይ ስላገኘሁት ልክዋለሁኝ አሰምቻለሁ። ይሄው ነው።
አስደሳች ዜና ለስፖርት አፍቃሪዎች። አመታዊ በአውሮፓ የኢትዮጵያኖች የስፖርት ፌስቲቫል በዓል በስዊዘርላንድ ዙሪክ ከተማ ላይ ከጁላይ 31 እስከ ኦገስት 3 ቀን ድረስ በታላቅ ድምቀት ይከበራል። በዚህ ዝግጅት ላይ ሁለት የስዊድን ቡድኖች ተካፋይ የሚሆኑ ሲሆን የቡድኖቹ አባላት በመሆን በውድድሩ ላይ ለመሳተፍ የምትፈልጉ እንዲሁም በታዳጊዎች ውድድር ላይ ከ8 አመት እስከ 15 አመት በሆኑ ታዳጊ ህጻናቶች በሚካሄደው የእግር ኳስ ውድድር ልጆቻችሁን ተሳታፊ እንዲሆኑ የምትሹ በስልክ ቁጥር 0777774891 ዳንኤል በማለት በመደወል ያሳውቁን። የኢትዮ ስዊድን እግር ኳስ ቡድን
ቻችን ኳስ ጫውተው ጀመር ተገደካ ካቶታል ለምስማታኝ ስናይ አዳኛው ቦታቸው ነው ጫውተው ለማስጀመር ተጋጀ ነው ተጫውተው ቦታቸው ነው የቆንጆቹናል
sugar would die my dream you mock and it's ሸገር ካዲስ የልብ አንጀት ነው የነፍስ
አዲስ አበባ አዲስ አበባ
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን አንድ እንግዳ ከኛ ጋር ይገኛል። ይሄ እንግዳችን እስክንድር ወንድማችን እስክንድር የባልደራስ ኮሚቴ አባል ነው። እስክንድር ሰላም ጠና አስጥልኝ እንደምንህ?
ሰላም ጠና አስጥልኝ አህመድ። አድማጮች እንደምናችሁ?
እንግዲህ ትንሽ ቆየት ብለን አንድ ሁለት ሳምንት ሆኗል። ባለፈው ሳምንት ልናደርግ ነበር ኢንተርቪው አልተሳካልንም። ከዛሬ በፊት ግን ልንጠይቅህ የነበረው ባለፈው ጊዜ ስብሰባ ጠርታችሁ በሆነ ምክንያት ስብሰባውን ሰርዛችሁታል። ሰው ከመጣ በኋላ ሰርዛችሁታል። ለምንድን ነው የተሰረዘው? ምንድነው ያጋጠማችሁ ችግር? እናንተ ደግሞ ምን ፈርታችሁ ነው ወይንም ደግሞ ምን ችግር እንዳይመጣ ብላችሁ ነው ስብሰባውን የሰረዛችሁ ሰው ከመጣ በኋላ?
እሺ፣ አመሰግናለሁ አህመድ። ያው በጨረፍታ ብዙዎቻችሁ ሰምታችኋል ብዬ ገምታለሁ። ያው ስብሰባ ጠርተን ነበር። ሁለተኛ ስብሰባ ሲሰረዝ ሁለተኛ ስብሰባ መሆኑ አንድ ስብሰባ ሳይሆን ሁለት ስብሰባ ነው። ከዛ በፊት አቃቂ ቃሊቲ ክፍለ ከተማን እንደዚሁ እዛ ስብሰባ ቀርተን ስብሰባውን ማድረግ በጠጣ ጉዳይ ማድረግ አልቻልንም። እንደገና አሁን ኮከብ አዳራሽ ደግሞ ቀጣይ ስብሰባ ቀርተን እዛ ማድረግ አልቻልንም። ምንድነው የሆነው? በህጉ መሰረት እኛ ስብሰባ ለማድረግ አሳውቀን ነበር ለመንግስት። መንግስትም አሳውቃችኋል ማድረግ ትችላላችሁ ብሎ በቃል ፍቃድ ሰው መጥቷል። ስብሰባውን ለማድረግ ድርጅት ላይ ያለን ጠዋት በአካባቢው በመኪና ቄሮነን የሚሉ ወጣቶችን አምጥቶ ወደ አካባቢው አፍስሰዋል። ወደ ስብሰባው አካባቢ እና ስብሰባው ከመጀመሩ በፊት ወደ አዳራሽ እየመጡ ጸብ ለመጫር እንቅስቃሴ ሲያደርጉ ነበር እና ይህንን ሄደን ለፖሊስ እዛ ጎን ፖሊስ አለ፣ ፖሊስ አመልክተን ጥበቃ እንዳደርጉልን በዚህ ሁኔታ የኛ ደጋፊዎች እና የጠራናቸው ወደ ስብሰባም የሚመጡ ከሆነ እንደገና እነዚህ ልጆች ደግሞ እዛ ሆነው የሚገናኙ ከሆነ ጸብ ሊነሳ ይችላል እና ሰው ላይ ጉዳት ሊደርስ ይችላል። ከሁሉም በላይ ደግሞ ጸቡ እዚያው አዳራሽ ብቻ የሚቀር አይደለም፣ ከዛም አልፎ ወደ ከተማም ሊዛመት ይችላል እና ጥበቃ አድርጉልን ብለን ፖሊሶችን ጠይቀን ነበር። እነሱ ወደ ላይ ሪፖርት አድርገው ከላይ የመጣ ምንም አይነት ነገር አልተጠበቁም አልተሰጣቸውም እና የፖሊስ ጥበቃ በሌለበት ሁኔታ ስብሰባውን ብናደርግ ችግር ይፈጠራል፣ ያልሳቢ ይመጣል። ተመሳ ደግሞ እንዳልኩት ለምሳሌ ሰው ይጎዳል፣ የጠራናቸው ሰዎች ይጎዳሉ። እንደገናም ከዛም አልፎ ደግሞ ወደ ከተማ እንዛመታለን የሚል ስጋት ስለነበረን ሰርዘነዋል። ያው ለሰላም ተብሎ ለሰላም ብለን ነው እንትን ያልነው የሰረዝ ነው ማለት ነው።
እስክንድር፣
ማናቸውንም ጥያቄዎቻችንን እኛ በሰላም ማቅረብ እንፈልገው፣ ያለንን የሀሳብ ልዩነትም በሰላማዊ መንገድ ለመፍታት እንፈልገው። ወደ ቡቲ መሄድ አንፈልግም፣ ወደ ገጀራ መሄድ አንፈልግም፣ ወደ ጉላ መሄድ አንፈልግም፣ ወደ ፍይት መሄድ አንፈልግም። ይህ ውክልና ሰጠንም ህዝብ በሰላማዊ መንገድ እንድንታገል ነው። ስለዚህ ያንን ለማክበር ብለን ነው፣ ለሰላም ብለን ነው እንጂ የጉልበት ማጣት ጥያቄ አልነበረም። የመጡትን ልጆች እኛ በቀላሉ የኛ ደጋፊዎች በቀላሉ ሊውጧቸው ችሉ በማለትም የዛው የ24 ልጆች በቀላሉ ከእነሱ ጋር ሊመልሷቸው ችሉ ነበረ። ግን ያንን ማድረግ እያስፈለግም እንዳልኩት በሰላም የተሰጠመም ጥያቄያችንም በሙሉ በሰላማዊ መንገድ መጨረሳለን ብለን ስለምናምን ያው እንትን ብለናል። ተረዘነዋል ለመንግስት አልጠብቅም ማለት የመጠበቅ ግዴታ ነበረበት፣ ኃላፊነት ነበረበት። ስብሰባውም ማለት ነው ጠብ እንዳይነሳ የመከላከል ህጋዊ ግዴታ አለበት። ፖሊስ ያለ ለዛ ነው ያንን ኃላፊነትን ለመወጣት ፈቃደኛ አይደለም። በአጠቃላይ ግን ማለት የምፈልገው ምንድን ነው በዲሞክራሲያዊ መብታችንን ተጠቅመን እንዳንሰበሰብ ጠንካራ ተጠቅሞ አንድ ጊዜ ብቻ ሆን በተደጋጋሚ በአጠቃላይ የአዲስ አበባ ህዝብ እንዲደራጅ አይፈለግም። ይህንን ይሄ ግልጽ ሊሆን ይገባል። ይሄ ነው በቃ አትደራጁ ነው ብሎ ከሳይነት ከከብሯል ይባላል። ወደ ተግባር ስንገባና ያንን ለመጠቀም ስንንቀሳቀስን ችግር እያጋጠመን ነው። ከዚህ በፊት ህወሓት ስልጣን ላይ በነበረበት ጊዜ እንደነበረው ማለት ነው።
እስክንድር
እዚህ ላይ ነው ያለ ነው።
እስክንድር ህገ መንግስቱ መደራጀትን ይፈቅዳል። የህወሓትም ቢሆን መሰባሰብን አሁን ያለው ህገ መንግስት ይፈቅዳል። ሁለተኛ ደግሞ የጸጥታ ዋናው አስጠባቂ መንግስትና መንግስት በፖሊሶቹ በኩል በፖሊስ ኃይሉ በኩል ፖሊስ ነው የህዝብን ጸጥታ። ለምንድን ነው አንጠብቅም? ምንድነው የችግር ካለ አለ ብላችሁ ታመለክቱ ጸጥታውን አንጠብቅም ብለው ፖሊስ የመለሱት ለምንድነው? ጠይቃችኋቸዋል? ለምንድነው የማትጠብቁት ጸጥታ የማታስከብሩት? ለምንድነው እኛ ስንጠይቅ እምቢ ያላችሁት ብላችሁ ጠይቃችኋቸው መልስ ሰጥተዋችኋል ነው ዝም ነው ያሉት?
መጀመሪያ ይሄ ነገር ወደ ማዘጋጃ ቤት መሄድ ነው። ያው ተካከለ ኡማ ከንቲባ ወዳሉበት ጽሕፈት ቤት እዛ የሰላማዊ ሰልፍ ፍቃድ ክፍል ላለ የህዝባዊ ስብሰባዎችና የሰላማዊ ሰልፍ ፍቃድ ክፍል ይሉታለ እዛ ሄደ የሚያሳወቅ ነው። እነሱ ስናሳወቅ አሳውቃችኋል በህጉ መሰረት፣ ግን ፖሊስ ጥበቃ እንዲያደርግላችሁ አንጽፍላችሁም። እኔ ያሉ በግል
ለምን
በግልጽ ነግረውን አልነሱ። ለሌሎች እንጽፋለን ለእናንተ ግን አንጽ
ለምን
ቅድም እንዳልኩ ያው እኛ እንግዲህ አሁን ስልጣን ላይ ያሉት ስልጣን ላይ ወደ ስልጣን መጠት የአዲስ አበባ መስተዳድር ወይ ኢንጂነር ታከለ ኡማን አስተዳደር ተቃውመን ነው እንደራጅ እያለን ያለ ነው። አማራጭ ሆነ የተለየ ሀሳብ ይዘን የመጣ ነው። ይህንን ለማስተናገድ ፈቃደኛ ሆነ።
የዴሞክራሲ መብት
በተግባር ላይ ችግር እየተጠመሩ ነው ማለት
ነው። ለማን ነው አቤት ማለት የምትችሉት? እስክንድር
ብናመሰግን ኖሮ ምንለማመጥ ቢሆን ኖሮ ተለማምጠን ቢሆን ኖሮ ብንለማመጥ ይፈቀድልን ነበር። ለመለማመጥ ፍቃድ አይደለም። እኛ አማራጭ ይዘን ግልጽ የሆነ አማራጭ ለኢህአዴግ ይዘን ነበር። ኢህአዴግ በሚቀጥለው ምርጫ ላይ መመረጥ የለበትም ብለን አቋም ወስደናል። ይህን የወሰድነው ልዩ ጥቅም የሚለውን እቀበላለሁ ስላለ ነው።
ኦኬ
ስም ተልእኮ ልዩ ጥቅምን የሚቀበል ፓርቲ እንዳታስመርጡ ነው። አሁን ለኢህአዴግ ግልጽ የሆነ አማራጭ ምን እንደውም መሸነፍ አለበት የሚቀጥለው ምርጫ መመረጥ የለበትም የሚል መስመር ስናራምድ ለዚህ መደራጃለን ስንል አትችሉም ተብለናል። ይሄ ነው በቃ መሰረታዊ ችግሩ። ይሄ ነው
ኦኬ
የሚባለው አለ። በተግባር ደግሞ ያንን መብት ተከብሯል ይባላል። ያንን መብት ተከብሯል የተባለውን ደግሞ ይዘ ለመተግበር ስትከታተል ደግሞ ችግር እየደረሰ ነው። ከዚህ በፊት የነበረው ችግር ማለት ነው በዚህ በ27 ዓመት ውስጥ ኢህአዴግ ስልጣን ከያዘ ጀምሮ የነበረው ችግር አሁንም አለ ማለት ነው።
ኦኬ እስክንድር፣ ለማን ነው እስክንድር?
በአዲስ አበባ ደረጃ ብቻ የታየ እንጂ
በአጠቃላይ ነው። ኦኬ
ሀገር አቀፍ ደረጃም ኢህአዴግን አሸንፋለሁ ብትል አሁን ችግር እንደሚገጥም አመላካች ነው።
እስክንድር ለማን ነው አቤት ማለት የምትችሉት? ለማን ነው አቤት ማቅረብ የምትችሉት? በእንደዚህ አይነት ሁኔታ ከቀጠለ ለማን ነው አቤት የምትሉት? ምን አይነትስ ስራ መስራት ትችላላችሁ?
አይ ለህዝቡ ነው እሱ አቤት እንደለው ለህዝቡ ባለቤቱ የተጫገ ባለቤቱ የተጫገ የበላይ አካል ህዝቡ። ስለዚህ ወደ ህዝቡ እንሄዳለን። ለሱ ዝግጅት እያደረግን ነው። አትደራጁም ተብለናል። ህዝቡ ያቀረበውን ጥያቄ እንቀበልም ተብሏል። ስለዚህ ወደ ባለቤቱ እንሄዳለን። ህዝቡ የሚለውን ደግሞ በሂደት አብረን እናያለን ማለት ነው። ለማንኛቸውም አሁን ስልጣን ላይ ያሉት ሰዎች በፈለጉት መንገድ መጓዝ አይችሉም። መጨረሻ ላይ ማንኛቸውንም ነገር ለማድረግ የህዝብ ፍቃድ እንደሚያስፈልጋቸው በተግባር ያዩታል። ስለዚህ የህወሓት ተሞክሮ ይሄ ነው። የፈለገውን አታዋቂ ፈጣሪ ነኝ ብሎ ሄዶ መጨረሻ ላይ ውድቀት ነው የተደረገበት። አሁን ስልጣን ላይ ያሉትም ሰዎች ለጊዜው ስልጣን ላይ ተቀምጠናልና የፈለግነውን እናደርጋለን የሚሉ ከሆነ ሄደው በዚች ሀገር ላይ የበላይ እንደሆነ ህዝብ ያሳያቸዋል ማለት ነው። ለማንኛቸውም የምንሄደው ወደ ህዝብ ነው።
ኦኬ፣
ወደ ህዝብ እንሄዳለን።
እስክንድር፣ ልዩነታችሁ ያለው እንደገባን ከሆነ ልዩ ጥቅም በሚለው ጥያቄ ላይ ነው። ሁለታችሁም ልዩ ጥቅም የሚለውን ተረድታችሁታል? እነሱ በሚያዩት መንገድ፣ እናንተ የምታዩት መንገድ ምንድን ነው? ልዩ ጥቅም በአዲስ አበባ ላይ ልዩ ጥቅም አላት ኦሮሚያ የሚለው ምንድን ማለት ነው? ምን ለማግኘት ነው ልዩ ጥቅሙ?
እንግዲህ የዚች ሀገር የዚች ከተማ ባለቤት አለው። ሌሎቻችሁ መጤ ነው፣ ይሄ ነው እንትን መንፈሱ፣ ይሄ ነው መንፈሱ፣ ባለቤትና መጤ አለ የሚለው ነው። በልዩ ጥቅም ዙሪያ ያለው ልዩነት በዚህ ሀሳብ ዙሪያ የሚሽከረከር ነው። ይሄን ሀሳብ ደግሞ ይዞ የመጣው ህወሓት ነው። በነገራችን ላይ ይህን ሀሳብ ባለቤት ነኝ የሚል ህዝብ እኔ በዚህ ከተማ ላይ ባለቤት ነች፣ የሁሎቻችሁ መጤዎች ናቸው፣ ስለዚህ እኔ የተለየ መብት አለኝ ያለ ህዝብ የለም። ይሄ ቁልፍ ነጥብ ነው። ይህንን ሆን ብሎ ህገ መንግስት ውስጥ ሸንቅሮ የሄደው ህዝብን በመከፋፈል ስልጣን ላይ ለመኖር አቅዶ የተንቀሳቀሰ መንግስት ነው። በጊዜው ያ መንግስት የህወሓት የሚመራው መንግስት ነበረ። ስለዚህ የሀሳቡ ባለቤት ራሱ ህወሓት ነው እና አሁን እኛ ህወሓት የለም፣ የህወሓት አገዛዝ ተገስግሷል። ስለዚህ እሱ ትቷቸው የሄዱት ወይም ተክሏቸው የሄዱት ነገሮች አብረው መሄድ አለባቸው የሚል ነው አቋማችን። ይህንን ደግሞ እናስቀጥላለን የሚሉ አሉ። በዚህ መካከል ያለን ልዩነት በመሰረቱ ግን ሀሳቡ ይሄ ነው። የህወሓት ሀሳብ ነው። ከፊሉን ባለቤት ከፊሉን መጤ የሚያደርግ ይሄንም ደግሞ እሱ ስለሚያምንበት ሳይሆን ሆን ብሎ እንዳልኩ እዚህን ለመከፋፈል እንደመቸ አድርጎ የተከለው ነገር ነው። ስለዚህ በህወሓት የከፋፍለ ህዝብ ግዛት ፖሊሲ ዙሪያ ነው አሁን እየተፋተግን ያለን። ከህዝብ የመነጨ አይደለም። የኦሮሞ ህዝብ እኔ ለአዲስ አበባ ላይ ባለቤት ነኝ እና ልዩ ጥቅም ይገባኛል አላለም።
ኦኬ።
ስለዚህ በዚህ ይህንን ነው እየተከራከርን ያለው። ህዝቡ ያላለውን ነገር ናቶ ለምን ለማስቀጠል ትፈልጋላችሁ?
ኦኬ። የብዙ ሰዎች ጥያቄ ምንድን ነው? በቅርብ ጊዜ ደግሞ አንዳንድ እንትኖች መለወጥ ጀምረዋል። አዲስ አበባ የሁሉም ነች፣ የሁሉም ኢትዮጵያዊ ነች፣ ግን ልዩ ጥቅም ኦሮሚያ ከአዲስ አበባ ታገኛለች የሚል ደግሞ ለየት ያለ መጥቷል። ምንድን ነው ይሄ ልዩ ጥቅም? ምንድን ነው ልዩ ጥቅም ሲባል? ለምሳሌ አንድ ሰው ልዩ ጥቅም አገኛለሁ ሲባል ከምታገኘው ገንዘብ ውስጥ 50% ለእኔ ትሰጠኛለህ ወይም ደግሞ ለእኔ እንዲህ ታደርጋለህ ወዘተ። ምንድን ነው ይሄ ልዩ ጥቅም? አዲስ አበባ የሁሉም ነው ከተባለች ልዩ ጥቅሙ ለኦሮሚያ ምንድን ነው?
ምንም። ይሄ ኢኮኖሚክ እንትን የለውም። እነሱ ማለትም ቅድም እንዳልኩ ነው እኮ አሁን የኢኮኖሚ ጥያቄ ነው። አዲስ አበባ በዙሪያ ካሉት ትጠቀማለች፣ ውሃ ትጠቀማለች፣ ቆሻሻ ምናምን ወዘተ ወዘተ። ይሄ ዳይሜንሽን የለውም። ይሄ ዝም ብሎ ለአፍ የሚባለው ነገር ፋንደመንታሊ ጥያቄው ቅድም እንዳልኩ የዜግነት ጥያቄ ነው። አንድ ሀገር ውስጥ ስትኖር የዜጎች እንዴት ነው የሚታዩት የሚል ጥያቄ ነው። እንደ ይህን ምንምቶ ዋናው ቅድም እንዳልኩ ይሄ ሳይድ ትራክ ነው። ፋንደመንታል ኢሹ ሳይድ ትራክ ያደርገናል። ፋንደመንታሊ ህወሓት ህዝብን ከፋፍሎ ለመግዛት ተክሎት የሄደው ሀሳብ ነው። ይሄን ነው መረዳት ያለብን። እዛ ላይ ነው ፎከስ ማድረግ ያለብን። ማን ነው ባለቤቱ ብሎ ላይ ማን ነው ያመጣው? ይሄን ሀሳብ ያመጡት ለምሳሌ የኦሮሞ ህዝብ እንቆረጠራለን የሚሉ ኦሮሞ ብሄርተኞች ናቸው ወይስ ራሱ የኦሮሞ ህዝብ ነው ወይስ ኢህአደግ ነው? እንደ ኢህአደግ ወይስ ህወሓት ነው ብለን ነው መጠየቅ ያለብን። ኢህአደግ እንደ ኢህአደግ እንኳን እንደ ኢህአደግ የመጣው ሀሳብ አይደለም። ስፔሲፊክሊ የህወሓት አመራሮች ናቸው።
ኦኬ።
እችን ሀገር ከፋፍለን ለመግዛት ያስፈልገናል ማለት ነው ያመቸናል ያሉትን ነገር ነው ተክለ ሄዱት። ስለዚህ ባለቤቱ ላይ ነው የምንነጋገረው። ይህ አሁን ሌላ ጉዳይ እንዳለ አስመስሎ የሚቀርበው ነገር እዛ ወጥመድ ውስጥ መግባት ነው ሚሆን ወጥመድ ውስጥ መግባት እነሱ ያዘጋጁት ወጥመድ አለ በዚህ ዙሪያ እንድንሻኮት በዚህ ዙሪያ እንድንከራከር ያዘጋጁት ወጥመድ ውስጥ ሄዶ መዘፈቅ ማለት ነው። እዛ ወጥመድ ውስጥ መግባት የለብንም። ባለቤቱ ህወሓት ነው። አላማው ህዝብ መከፋፈል ነው። ይሄ እስከሆነ ድረስ እዛ ላይ ነው ይህን ነገር በዚህ መሬቱ ብቻ ሪጀክት ማድረግ አለብን ማለት ነው። ሞቲቭ ኢምፖርታንት ነው እና እዛ ላይ ማስፈርት የምንፈልገው ማን ነው ባለቤቱ? ባለቤቱ ህወሓት አመራር ነው። የህወሓት አመራር እስከሆነ ድረስ ደግሞ የህወሓት አመራር ለኦሮሞ ህዝብ አስቦ አይደለም የሚያደረገው። ስለዚህ ለኦሮሞ ህዝብ አስቦ ካልሆነ ምን ፈልጎ ነው? ለመከፋፈል ፈልጎ ነው። ለመከፋፈል እስከሆነ ድረስ መከፋፈል የለብንም። በዚህ ላይ የጋራ አቋም ይገባል። የፖለቲካ አመለካከታችን ምንም ሆነ ምን እና እዛ ወጥመድ ውስጥ መግባት የለብንም እና አሁን የምትለው ነገር ውስጥ ያን መፈለግ የለብንም። ልክ ኢኮኖሚክ ዳይሜንሽን እንዳለው ጥያቄ ኢኮኖሚክ ዳይሜንሽን እንዳለው የኢኮኖሚክ ራሽናል እንዳለው አድርገን ለደቂቃም ቢሆን ለሰከንድ ቢሆን ማሰብ የለብንም።
እስክንድር አንድ ኮሜንት ላርግና ወደምቀጥለው ጥያቄ ልግባ። ለነገሩ ይሄ ልዩ ጥቅም የሚለው ነገር ግራ ስላጋባን ነው። ሀብቱነቷ ወይ ደሞ አዲስ አበባ የሁሉም ነች፣ ግን ኦሮሚያ ልዩ ጥቅም አላት ይያሉ ሲሉ ምንድነው ብለን አንዳንድ አካባቢ ስንጠይቅ ውሃ በነጻ መተጣለች፣ ቆሻሻ ይጣልባታል፣ ወዘተ ለዛ መክፈል አለባት ይላሉ። ያ ደግሞ ልዩ ጥቅም አይመስለኝም። ሰርቪስ ስትሰጥ፣ አንድ አገልግሎት ስትሰጥ ይከፈልሃል። ያ ልዩ ጥቅም አይደለም። ሌላ ልዩ ጥቅም እንዳለ ብለን ነበር። ለማንኛውም እስቲ ወደናንተ ድርጅት ልሂድና
ቀደም እንዳልኩ አመድ ይሄንን እኮ ለመልስልኝ ይችላል ነው ብዙ ኮንፊክት መልስልኝ ይችላል። ግን ወጥመድ ውስጥ መግባት ይሆናል መልሱም መልስ ለማለት እንደዚህ አሁን ራሽናል የሆነ ምክንያት እንዳለ ራሽናል የሆነ ምክንያት ሊኖረው ይችላል ብሎ በዛ አሳምሽን መልስ መፈልግ ራሱ ወጥመድ ውስጥ መግባት ነው ማለት እንጂ አዲስ አበባ እሱማ በቀላል መልስ እኮ አለ። በአዲስ አበባ ዙሪያ ያሉት ሊሾች አሁን እንዳልኩ የውሃ የቆሻሻ መጣ በተተወች ዘመለ እሱማ በሀረር ዙሪያም አለቁ የሀረር ዙሪያ በኦሮሚያ ትክብረዋለች አለ በሀረር ዙሪያም በሰም ይሸዋል። ግን ኦሮሚያ በሀረር ላይ ልዩ ጥቅም አላት አልተባለ። በድሬዳዋም ዙሪያ እንደዚህ በሰም ይሸዋል። ግን በድሬዳዋ ዙሪያ ኦሮሚያ ልዩ ጥቅም አላት አልተባለ። ከየት ከየት ጥቅም አሁን እናንተ ያላችሁበት ከተማ ስቶኮልም አይደለም ባልተሳሳት?
አዎ
ስቶኮልም ዙሪያ ምኮ ተምሳሳይ ይሸዋል። በስቶኮልም ዙሪያ ያለው እንትን ክልል እንበለው መስተዳድር እንበለው ግን በስቶኮልም ላይ ልዩ ጥቅም አለ አልተባለ። ከተማ ባለበት ሁሉ በአዲስ አበባና በዙሪያ መካከል ያለው ኢሹ ከተሞች ባሉበት ሁሉ ያለ ኢሹ ነው። መላው ዓለም ላይ ኢትዮጵያ ስተሰው መላው ዓለም ላይ በየትም ቦታ ላይ ግን ልዩ ጥቅም አለ። በዙሪያ ያሉ መስተዳድሮች በከተሞች ላይ ልዩ ጥቅም አላቸው አልተባለ። ይሄ መስፈርት የወጣው ለአዲስ አበባ ብቻ ነው። በዓለም ላይ ካሉት ከተሞች ስንት ሺህ ከተሞች አሉ? ምናልባት 10 ሺዎች ለአዲስ አበባ ብቻ የወጣ መስፈርት ነው። ለዚህ ነው እኮ አሁን ቅድም ለዚህ ነው ያልኩ። መጀመሪያ ራሽናል እንዳለው ራሽናል ሊኖረው ይችላል በሚል አሳምሽን ወደ ዝርዝር ክርክር መግባት ሞቲቭ ፖለቲካዊ ነው። ያ ፖለቲካዊ ሞቲቭ ደግሞ ህዝብ መጥፋት ነው። እዛ ላይ ነው መስፈርት ያለበት። ይከፋፈሉን ነው እዚህ በዚህ መከፋፈል የለብንም ብለን መስፈርት ያለበት።
በጣም ጥሩ።
እዛ ላይ ነው ማቆም አለብን። እዛ ጋር ማቆም አለብን። ወደ ሌላ ነገር ሳይታክ መሆን የለብንም እንዳልኩት።
በጣም ጥሩ እስክንድር።
እስክንድር
ወደሚቀጥለው ጥያቄ ልግባና እንደዚህ አይነት ችግር ካለባችሁ የባልደራስ
سبسب ايه هاي نتشجر كان لبت ما سبسب كان شالات شو ربشاس يتنسى منغستم بسات هايلو شو ما يتبك كونه سلامن ما يستبك كونه اندي تارغات شو نو انتن دم تلو حزبو نو ينه هايلات شن خالك اندي تارغات شو نو حزبو نو ماغنيت يمت شو يسمى هلاون
Hello?
Okay. እንዲህ አይነት የጸጥታ ችግር እየተባለ ስብሰባችሁን ማካሄድ ካልቻላችሁ እናንተ ደግሞ ኃይላችን አቤት የምንለው ህዝቡ ጋር ነው ይካላችሁ እንዴት አርጋችሁ ነው ህዝቡ ጋር መድረስ የምትችሉት መሰብሰብ ካልቻላችሁ በምን አይነት ሁኔታ መስራት ትችላላችሁ?
አንድ ህዝቡ ጋር ተመድረስ አይገድብም ሰባ ማድረግ አንችልም ማለት ህዝቡን ማደራጀት አንችልም ማለት አይደለም ፈለጉም አልፈለጉም ህዝቡን ወደ ማደራጀት እንገባለን ግን እኛ አይደለም የተከለከለው አንድ ነገር ማለት ነው ተብሎ ተፈልገው ስብሰባ እንዳናደርግ የተከለከለው እኛ አይደለም ምክር ቤቱ አይደለም ህዝብ ነው የተከለከለው ህዝብ ነው የተከለከለው መፍቼ የምክር ቤቱ አይደለም መጥፋት ነው የህዝብ መፍቼ ስለዚህ አዲስ ተብሎ ምክር ቤቱ ጋር የተከለከለ ህዝብ ነው ስለዚህ ህዝብ ምላሽ ይሰጣል በቃ ሂደት እንደያዘ ምላሽ ላይ ይችላል ወራት ምላሽ ላይ ይችላል አጣም ኮይ ነገር መጥፋት ነው አጣለ ይላል ማን ነው ከልከ ያደረገው ብሎ መጠየቅ አይቀርም ስለዚህ የሰባው ጉዳይ በዚህ እነሱ ስለከለከሉ ልባት በዛው የሚዘጋ ጉዳይ አይደለም አይዘጋ ህዝብ መመተሰብ መፍታልኝ የሚል ህዝብ አለ መፍታልኝ ብሎም ደይደም ዋጋ ከፍላል ጧትን ይጣላል የመተሰብ መፍታልኝ የመተራጀት መፍታልኝ አሳብን በመጣን ድረስ መፍታልኝ የሚፈልገውን መስራት መፍታልኝ ብሎ ደይደም ዋጋ ከፍላል አሁን ደግሞ በተራቸው ተጣላዩ ሰዎች ደግሞ አይ የመተሰብ መፍታልኝ ማሳብን በመጣን ድረስ መፍታልኝ የፈለከው መስራት የመብረት መፍት ይልካል ሲሉት አለኝ ብሎ ይጠይቃቸዋል ያንን እኛ ደግሞ የህዝብ ወካልን አብረን ጠይቃለን ማለት
ስለዚህ ባጭር አነጋገር ከህዝቡ ጋር መገናኘታችሁን
ባጭሩ ማለትም ፈልገው ግን ስብሰባ ማድረግ አትችሉም ማለት ህዝብ ማለት አይቻልም ኢትዮጵያ ውስጥ ሆነ የትም ቦታ የትም ማለት መጨረሻ ላይ ህዝብ ታግሎ ሞቶ ደም የደም ዋጋ ከፍሎ የመሰብሰብ መብቱን ያረጋግጣል
በጣም ጥሩ ባጭር አነጋገር እናንተ በህጋዊ መንገድ ማድረግ ባትችሉ ማለት በህጋዊ መንገድ ስል ረብሻ እንዳይፈጠር ሰላም እንዲፈጠር ይያላችሁ ስብሰባችሁን ብትሰርዙም ከህዝብ ጋር መገናኘታችን አይቀርም ነው የምትለው ባጭሩ?
አዎ ሱማ
በጣም ጥሩ
ስለፈለጉ ስላልፈለጉ አይደለም ሳይቀር ዝምናታችሁ የዛሬ ፈቃድ ይታከልበት ደግሞ በሚቀጥለው ምርጫ ያደጋል ማለት ማስተባበል ሱን እስከ መጨረሻ ድረስ ነፍጣችን እስከደረስ ለዛን ስራል የመጨረሻው ቢግኔ ህዝብ ነው ማለት ልዩ ጥቅም እንደሚለው ያመጣው ያደግ ነው ልዩ ጥቅም ብሎ መከተል አለበት እንግዲህ ያደግ ነው አዲስ አበባ ላይ የመመረጥ ድሩ 50 ተመቶ ወጣችን ዜሮ ነው አይደለም 50 ተመቶ ወጣችን ለዛን ስራል
ጥሩ እስክንድር ይሄንን አርስት ከመስጋቴ በፊት ባጭር የምትመልስልኝ ኢሃደግ የአዲስ አበባ ላይ ኦሮሚያ ልዩ ጥቅም የላትም ብሎ እንትን ቢልስ አቋም ቢይዝስ ተከራ እንዳይመረጥ ታገላላችሁ?
አቤት አይደለም ለነሽ ተጠንተልኮ በአዲስ አበባ ላይ ልዩ ጥቅም አላት የሚል ድርጅት እንዳመረት ነው ወጣ የኛ እኮ አበቃ ማለት ነው።
በጣም ጥሩ።
በፖለቲካ መድረኩ ላይ ልዩ ጥቅም የሚለውን ይዞ እየቀጠላለ ያደግ ነው። ለዚህ ነው ያደግን አይሰልጥ ነው ስልጣን ላይ ተባለን አልፈልግም ካለማ እኛ በፖለቲካ ድርጅት መካከል አንችላለን።
በጣም ቆንጆ።
አንመርጥም። ከዛ በኋላ ያለው ምንም መጣፈልገው የፖለቲካ ድርጅት ማለት ይችላል። ከነዛ ከመጣቸው ድርጅት መካከል አንዱ ያደግ ከሆነ ወጥ
በጣም ቆንጆ።
እኛ የዚህ ሰጠን ተልእኮ ግን ይሄን አቀጥል ያንን ካለ ለዚህ ሊመጣ ይችላል ማለት ነው።
ክሊር አድርገናል። እስክንድር ሰሞኑን አዲስ አበባ ላይ የዓለም ጋዜጠኞች ስብሰባ ተደርጎ ነበር። አጠር አድርገህ የጊዜ ጥረት ስላለብኝ ሌላም ኢንተርቪው ስላለኝ ከአዲስ አበባ አጠር አድርገህ እስቲ ስለዛ ያወቀውን የደረስክበትን ያጋጠመን ብትነግረኝ።
እንግዲህ እኔ በጣም ማዝነው በጣም ስራ ተውጥሬ ስለነበር በተሰባዎች ላይ ሊገናኛቸው ግን ብዙ በተሰባይ መጥተው ሰዎችን በብዛት አግኝቻቸዋለሁ በግል ማለትም በተሰባው ባቶች ማለት ነውና ያው ኢትዮጵያ ውስጥ በወራት ዘመን ከነበረው ያው ተለውጧል ሁኔታዎች አሁን እየሰራ ነው ተከልክለን ታግደን ነበር ነው የነበረው ነው እየሰራ ነው ስለዚህ ወከና ለመስጠት ነው ያለማ የፒስ ከኢትዮጵያ እንዲከበር እየተደረገ እኛ በግል ላገኘዋቸው ነው ያክስ በግል ላገኘዋቸው ሰዎች ተቋማት በሙሉ ያሉት አው እየሰራን ነው ግን በዲሞክራሲ እና እየሰራን ያለነው ዲሞክራሲ ስራችን ተስሎ ነው አይደለም በዞሮ ዞሮ በመንግስት አሁን ስልጣን ላይ ባለው አጣሪ ስልጣናት መልካም ፈቃድ ነው ይሄ በቂ አይደለም እኛ ስርዓታዊ ዋስትና እንፈልጋለን ህጋዊ ጥበቃ እንፈልጋለን ዲሞክራሲ የሌለበት በመንግስት ባለስልጣናት ፈቃድ ብቻ የምንሰራው ዋስትና ነው ይሄ ራሱ ስጋት የስጋት ምንጭ ነው ለኛ ስለዚህ መጨረሻ ላይ ኢትዮጵያ ውስጥ የሀሳብ ነጻነት ለማስፈን የሚከበረው ዲሞክራሲ ሲኖር ነው ያንን ነው የምንሻው ለዛ ነው የምንሰራው የሚል ነው ለማንኛቸውም ግን በፊት ከነበረው አፈና አሁን ነጻነት እየሰራን ነው አንድ እርምጃ ወደፊት ተጉዘናል ግን የሚቀሩን እርምጃዎች አሉ ገና ብዙ የምንሄደው መንገድ አንተቻሉ እርምጃዎች አሉ የነዛ እርምጃዎች የሚወስድም ዲሞክራሲያዊ ስርዓት ሲመሰረት ነው ዲሞክራሲያዊ ስርዓት ሲመሰረት ያን ጊዜ በግብዋት ተናት መልካም ፍቃድ ሳይሆን የህግ የስርዓት ጥበቃ ይኖረናል የሚል አስተያየት ነው የሰጠው ወግለይ የብዙዎቻችን ማመለካከት ይሄ ነው
እስክንድር
ያመለካከታችን እሱ ላይ ያለ ነው አብዛኞቻችን አመለካከቱን ተንታታለን
እስክንድር ዛሬ ከኛ ጋር ሆነ ለሰጠህን አስተያየት እጅግ በጣም እናመሰግናለን አሁን ደግሞ ሌላ ኢንተርቪው ስላለኝ ወደዛ እንሄዳለን እጅግ በጣም አመሰግናለሁ እንደገና ወደፊት ደግሞ ሰፋ ያለው ውይይት እንደምናደርግ ባለሙሉ ተስፋ ነኝ ጤና ይስጥልኝ
እሺ መልካም ቀን እግዚአብሔር ይስጥልኝ ስለአዳመጣችሁኝ
Adis Ababa Bete Shagali Gonjo Honi Jamlechi Goro Bete Goro Bete Erendiao Himmenyusha በምኞቲቋዙን ወዴት ያገኙሻል Adis Ababa Bete Chengali Gonjo Li Jalechi Gorobete
አድማጮቻችን አሁን ከዚህ በመቀጠል ደግሞ በአዲስ አበባ ኗሪ የሆኑት እና የአዲስ አበባ ያንድ አካባቢ የሥራ ኃላፊ የነበሩት ወይዘሮ ሰናይት ታደገን በአየር ላይ ይዘናል ተናስልኝ ወይዘሮ ሰናይት
ጤና ይስጥልኝ። ምናልባት እኔ ካልተሳሳትኩ የስራ ኃላፊ አይደለሁም፣ የመረጃ አቅርቦት ባለሙያ።
አዎ አዎ፣ ኦኬ፣ ችግር የለም። በአንድ ቀበሌ ወይንም
እንዳይሳሳት፣
ትክክል፣ አንድ አካባቢ
ሳሳት ብዬ ነው።
እሺ፣ በጣም አመሰግናለሁ። የት አካባቢ ነበር የሚሰሩት?
ስህተት እንዳይኖር ብዬ ነው።
እሺ፣ የት
አካባቢ? ቦሌ ወረዳ።
ቦሌ ወረዳ፣ ቦሌ ወረዳ። በቦሌ ወረዳ የታዘቡትን ለጋዜጣ
መረጃ አቅርቦት ወሳኝ ኩነት ኤጀንሲ አገልግሎት ውስጥ በመረጃ አቅርቦት ባለሙያ።
በጣም ጥሩ። ምንድነው የደረሰበት የታዘቡትና ለጋዜጠኞች ሸገር መሰለኝ ማለሳታት ምንድነው ያደረሱት መረጃ? ምንድነው?
አይ እኔ እዛ 5 አመት ስሰራ በማቀው የወሳኝ ኩነት ኤጀንሲ አገልግሎት እግ መመሪያ ያለ በመመሪያ የተቋቋመ መስሪያ ቤት ነው። በዛ መስሪያ ቤት ውስጥ 5 አመት ሙሉ ስሰራ ምንም አይነት ስህተቶች አይቻለም ማለት በመመሪያው መሰረት ነው እየሰራን ያለ ነው። አሁን ግን ከ5 አመት በኋላ በአጋጣሚ መታወቂያ ለጊዜ እንዳይሰራ ይቁም ተብሎ ነበረ። አዲስ አበባ በጠቅላላ 117ቱንም ወረዳ እና በዛ የተነሳ ቆሞ ነበረ። በማኖር እንሰራለን የሚባል አጋጣሚ ነበረና እሱ እስከሚመጣ ቆሞ ነበር። ልክ እሱ ሳይመጣ አዲስ ስራዎች ተጀመሩ። በምን ተጀመሩ? በእጅ የሚጻፍ። በፊት የምንሰራው ለነዋሪ ነው። ነዋሪው ዳታ ላይ ያለ ፋይል ላይ ያለ እያወጣን እያየን ነው የሚሰራው። አሁን ግን ይሄ ለየት ያለ ሆነ። አንድ ሰው ይመጣል፣ ፎቶ ይሰጣል። ጥቃቅንና አነስተኛ እንደሚደራጅ ይደረጋል። እዚህ ካቢኔዎች የተባሉት የወረደው ካቢኔ ይወርዳል፣ ያያል፣ እንደወረደ መስሎ ያያል። እኛ ጋር ወሳኝ ኩነት ይፈርሟል፣ ይጣሉ። በወረቀት በካርድ ላይ በወረቀት የተጻፈውን ስም ይሞላሉ፣ ፎቶ ይለጠፋል፣ ይሄዳል። ቁጥሩ በዛብኝ። ምንድን ነው ብዬ በተደጋጋሚ ጠየቅኩኝ። ማንን? ዋናው ዮሐንስን፣ ስራ አስፈጻሚውንም ጠየቅኩ፣ የፍትህንም ጠየቅኩና በተደጋጋሚ እንደዚህ ነገር ሲሆንብኝና ህዝብም እየመጣ መረጃ ማቅረቦት ስለሆንኩ በጣም ብዙ ህዝብ ያቀኛል። ቦሌ ወረዳ ላይ የማያቀኝ የለም። ኢቭን አሁን ውጭ ያስኮረኩ ያሉት በሙሉ እዛ ያሉት የሚያውቁኝ ይመስለኛል። ብዙዎቹን ሳላስተናግዳቸው አልቀርም እና በዚች አጋጣሚ ያዩኝ አንዳንድ ይደውሉልኛል የተከሰተውን ነገር እና ይህ ምንድን ነው የተወረረ ነው? ምንድን ነው እንደዚህ አይነት አሰራር? መታወቂያ ቆሞ ስለነበረ ነው የወሩ ሰው ወይስ የማናውቀው ሰው እዚህ አካባቢ መጥቷል ነው ሲሉኝ ብዙዎቹ ይጠይቁኛል። በዛ አጋጣሚ እኔም ህዝቡ በሚጠይቀኝ መልኩ እያቀረብኩ ነበረ ለዋናው ስራ አስፈጻሚያችን እና ምንም አይነት መልስ አይሰጠኝም። ቆይና ጠቀን እንጠራለን ነው። ግን በየቀኑ ስራው እየበዛ ሎዱ እየበዛ በጣም በቃ ከቁጥር በላይ ሆነ። ከዛ ጊዜ የገለጽኩትን ምንም እኔ 2000 ነው እነሱ በኋላ 1500 ነው 1200 ቆጥረው ሄደው ከዛ በኋላ እንደሚሰሩ አቶ ዮሐንስ እስከ 5000 እንደተሰጠውና መረጃ አለኝ። የወሳኝ ኩነት ምክትል ስራ አስኪያጅ አቶ መሐመድ የሚባሉት ናቸው ያዘዙኝ ብለው ለአባይ አቅርበዋል። ከዛ በኋላ እና ይሄ በሆነበት ሰዓት ነው እንግዲህ እኔ እንዲህ የተከራከርኩ ባለበት ሰዓት አጋጣሚ ሸገር ደወለልኝ። ጤና ይስጥልኝ ወይዘሮ ሰናይት ታደገ ነሽ? አዎ። አንቱ ልበላ አንቺ ሲለኝ፣ አይ ኧረ አንቱ በለኝ ትልቅ ነኝ አልኩት። በዚህ የተነሳ ጥያቄ ያቀረበልኝ በምንድናየው ነገር አለ፣ መተን ወርደን ያየነው በአይናችን ያየነው አለ፣ ግን መረጃ ያስፈልገናል እና በምን አይነት መንገድ ነው ሊሆን የሚችለው እንደዚህ የምጣው ሲለኝ፣ እንጃ እኔ አላቅም በምን አይነት መንገድ እንደሆነ አላውቅም። ለጊዜው የለውም ነበር፣ ግን እኔ ስመጣ ነገሮች ተደርገው አየሁኝ እና ለእኛም ግራ ገብቶናል እና በዚህ የተነሳ ጥያቄውን እንትን የምትል ከሆነ መናገር ችላለሁ። ምንድን ነው ቁጥሩም የበዛ ነገር ነው፣ ህዝቡም ላይ የሚታየው እንትንም ተቀብለን ነው ከህዝቡ ጥቁም አነሶ ነው ሲለኝ፣ አረ እኔ የምናገራለሁ ብዬ ያለውን ነገር ተናገርኩኝ። እንዴት የሚሰራው ሲለኝ፣ አሰራሩን ሁሉ አሁን ለአንተ እንደገለጽኩት መጀመሪያ ይመጣሉ፣ ወረቀት ላይ ይጻፋል፣ ጥቃቅንና አነስተኛ እንደራጅ ይባላል። ከዛ ተደራጅተው ካቢኔዎቹ እንዳለ ወርደው እንደፈረመ ሆኖ ይመጣል ወሰን ኩነት መታወቂያ ይሰጣል እንደዚህ ነው የሚደረገው ምንድነው አለ ነዋሪ አይደለም 100% አምናለሁ ነዋሪ አይደለም እኔ ነዋሪውን 5 አመት ሲሰራ ጠንቅቄ አቃለሁ እኔ ለውጡ ነው የማይፈልግ የማይደግፉ የመሰለኝ ነው ጠቅላይ ሚኒስትር አብይ አህመድ የደገፉ ሁሉ አይመስለኝም የለውጡ እንትን ይመስለኛል ምክንያቱም አብዛኛውን የማየው ቲሸርት እየለበሱ ነው የሚመጡትና የዛን ቲሸርት አላማና የባንዲራ ምናምን ነገር ስታይ ግራም ተገፈ ለነበረ እኛ በግልጽኛ አብይ አይመራንም የሚሉ ብዙዎች ነበሩና በዛ ሰዓት አንድም የለውጡን አካል ያደናቅፍ ነው ለተወሰነ ጊዜም ቢሆን የተረጋጋ ነገር ነው የሚለው ውስጤ ስለነበረ ሁለቱም ደግሞ ብዙ ጊዜ በተደጋጋሚ የውስጣቸው እግዚአብሔር ነው የሚያውቀው ቀጣይ ሚኒስቴሩ አብይ አህመድ የኢትዮጵያ ከጎኔስ ካለ ድረስ ምንም አይመጣብኝም ብለው ስላስተላለፉ አንዷ ኢትዮጵያዊ እኔ ነኝ የሚሰራውና ብቻ አጋጣሚ ይስሙ በሁለተኛ ደረጃ ደግሞ ሰኔ 16 ያሁሉ የኢትዮጵያ ህዝብ ወጥቶ የአዲስ አበባ ህዝብ ወጥቶ ወጣቱ ቦምቡን ለራሱ መስዋዕት አድርጎ እሱ እንዲቆም አድርጎ ነገ የመጣውን ራይ የኢትዮጵያ ህዝብ በደስታ እንዲቀበል አንድነትን እንዲቀበል ብሎ ስለሞተለት ጋሚ የኢትዮጵያን ህዝብ ወደ ማታለል ወይ ወደ መዋሸት ገደማ ይደረሳል ብዬ ስላላሰብኩ በፍጹም ይሄን ነገር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ማወቅ ይገባቸዋል። በሁለተኛ ደረጃ ደግሞ እኔም እንደ ኢትዮጵያዊነቴ ይገባኛል የግድ ይሄ ነገር ያው ሁለቱም የአዲስ አበባ ህዝብ ይወቅ ብዬ አወጣሁ ተናገርኩኝ ለሸገር። ከሸገር በኋላ የት አላፊ መጥቶ እንዴት ሚስጥር ታወጫለሽ እንዴት ብትደፍሪኛ የወረዳውን ሉና የቢሮውን ሉና አዋርደሻል ስለው በፖለቲካ አልክ ነው የምናየው በፖለቲካ ነው የምንወስደው እንከስሻለን ብዙ ችግር እናመጣብሻለን ሲለኝ ሰራተኛ ፊት ነው እንጂ ያለኝ የፍት አላፊ ሲለኝ እንዴ አልኩት እንደዚህ አይነት ትልቅ ስራ እየሰራችሁ በአደባባይ ህዝብ ያወቀው ሚስጥር ነው ብለና ነው እንዴ ለከ እንደዛማ ከሆነ ለጋዜጠኛ ፋረግና ሚስጥሩ ወጡ የአዲስ አበባ ህዝብ ምን እንደመጣበት ይስማው እንደ ሚስጥር ነው እንዴ የተሰራው ብዬ በዛ አጋጣሚ ደግሞ የአባይ ጋዜጣ ላይ ያሉ በአጋጣሚ ወደዛው ቦሌ ወደ ቦሌ አካባቢ ነበሩና እነሱም ስራውን በቅርቡ ስለነበረ ጠየቁኝ ደስ ብሎኝ ለአባይ ሰጣሁ ይሄንን ቃለ ምልልስ ምክንያቱም ሚስጥር ነው ብሎ የፍት አደቃ ሚስጥር ከሆነ ሚስጥር ካወጣሁኝ ኢትዮጵያ ውስጥ ቃል ተገብቶላታል ለፍቅር ነው የተበደል ነው በጣም ብዙ በደል ተተን ነው ፍቅርን ፈልገን አንድነትን ፈልገን ጣ ነውና ይሄንን ኡነታ የአዲስ አበባ ህዝብ ይወቀው ምን እንደመጣበት ምን እየተሰራበት እንዳለ የውጮቹ ኢትዮጵያኖች ባጠቃላይ ምንድነው የሚሰራው ሚስጥሩስ ምን ሆነ አደባባይ ነው ቦሌዝ በመጣችሁ በጠይቁ ቦሌዝ በጠቃላይ የሚያቀው ስራ ነው ለምን ሚስጥር ሆነ ወይስ ወደ ከተማ ይስራ አልተሰራም ወይ የሚላባይ በግብጹ እንትን አልኩኝ ከሰጠው በኋላ ያው እገዳ ተሰጠኝ በብሔር ከብሔር ስታጋጭ የቢሮውን ሉና ስታጎድፈኝ እገዳ ነበር ያንን ለሸገር አቀረብኩኝ ሸገር ወዲያውኑ ታግዳለሽ ብሎ ለቀቀልኝ ኢትዮጵያ ህዝብ እግዚአብሔር ይመስገን በዚህ አይዞሽ አለን እኛ ልጆችሽ ማሳደግ አያቅተንም ትልቅ ነገር ነው የሰራሽውኛ ያላየነው ነው የታየው እያየን ራሱ አልገመትንም ያሉ የቦሌ ሰዎች በጣም ብዙ በርካታ እየደወሉልኝ ያው ከውጭም እግዚአብሔር ይመስገን አለሁኝ እኔ ግን ያው ይሄ ባለበት ሁኔታ እንደሰማችሁ ጠቅላይ ሚኒስትር አብይ አህመድ በእርግጥ ምነግ አንድም ላግዛቸው ነው አሁንም በድጋሚ ተሞልኝ የሚፈልገው ነገር የኢትዮጵያ ህዝብ ከጎን ነው ስላሉ አንዷ ኢትዮጵያዊ እኔ ነኝ ብዬ ነበረ እና ከጠቅላይ ሚኒስትር እንደውም አልጠበቅኩም ውሸት በአማርኛ በፍጹም አልጠበቅኩም እና በአጋጣሚ ሲጠየቁ እሱ ነገር ውሸት ነው አሉ እኔ ደግሞ በአጋጣሚ መረጃው እጆቼ ላይ ስለነበሩ ለጊዜው የሆነ ስሜት ተሰማኝ እንዴት የኢትዮጵያ ህዝብ ከጎኔ ነው ብለዋል እኔ ውሸት ነው ካሉ እውነተኛውን ነገር ውሸት ነው ካሉ ሌላ ውስጥ ኢትዮጵያዊ እንዴት እሳቸው ሊያገዝ ይችላል ይፈራል በቃ ማንም ሰው ሊፈራ ይችላል እና
ወይዘሮ ሰናይት ይሰማል አምስት ደቂቃ ነች ቀረችኝ። ቃል እንግባና ለሚቀጥለው ሳምንት ይሄን ውይይት እንቀጥል። ምክንያቱም ባጭርም ያልቀ አይደለም። ለሚቀጥለው ሳምንት ልደውልልዎትና እንቀጥል። መልካም ፈቃድ ሆኖ ለሚቀጥለው ሳምንት
እሺ።
መልካም ፈቃድ ሆኖ ለሚቀጥለው ሳምንት በሚቀጥለው ሳምንት ብንደውል
እኔ መቼ ሙነተኛ ነገር ስለ
በጣም ጥሩ
ምንም ምፈራው ነገር ስላልሆነ
በጣም ጥሩ
ደስ ይለኛል። ምክንያቱም የኢትዮጵያ ህዝብ አሁን አንድ መቀጠል ያለበት ህዝብ ስለሆነ ከዚህ ጀምሮ ነው እንት ማለት ያለብን።
እጅግ በጣም ጥሩ
መከፈል ያለብህ
እጅግ በጣም ጥሩ። እነዚህን ሁሉ ምን እንደከፈሉ ዋጋ የከፈሉትን ዋጋ የኢትዮጵያ ምን ሊያደርግልዎት ይገባል፣ ዳያስፖራውስ በምን አይነት ሁኔታ ሊረዳዎት ይገባል ወዘተ እነዚህን ሁሉ በሚቀጥለው ሳምንት እንደውልልዎትና ሰፋ ያለ ጊዜ እንወያያለን። ለጊዜው እጅግ በጣም አመሰግናለሁ። ያክብርልን ረጅም እድሜ።
አሜን።
እሺ ተናስተ
አሜን። ሰላም ወለድ ሰላም።
እንግዲህ ከተጠበቀው በላይ ብዙ ኢንፎርሜሽን ስላላቸው ወይዘሮ ሰናይትን በሚቀጥለው ሳምንት ፕሮግራማችን እንዲው በቀጥታ ለማቅረብ ወሰነናል። ከፈጣሪ ጋራ በሚቀጥለው ሳምንት በሰላም በጤና ተገናኝተን የሳቸውንም ድምጽ እንዲው በቀጥታ እናሰማለን ብለን ተስፋ እናደርጋለን። ምንም ማንም ሳይረብሽን እንዲው በቀጥታ እናገኛቸዋለን ብለን ተስፋ እናደርጋለን። ጤና ይስጥልን። እንግዲህ አድማጮቻችን የዛሬው ፕሮግራማችን ሊጠናቀቅ 2-3 ደቂቃ ቀርቶታል። በዛሬው ፕሮግራማችን የአዲስ አበባን ጉዳይ በተመለከተ አቶ ሀብታሙ አያሌው ያቀረቡትን ሁለተኛውን ክፍል አሰምተናል። በሚቀጥለው ሳምንት ሶስተኛውንና የመጨረሻውን ክፍል እናሰማለን። ጠብቁን። በተጨማሪ ደግሞ ዛሬ የጀመርነውን ከወይዘሮ ሰናይት ጋር ያደረግነውን ውይይት የመጨረሻውና ቀጣዩን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። ተጠባበቁን። ኢንተረስቲንግ የሆነ ኢንፎርሜሽን ያላችሁ ይመስላል። እንግዲህ አድማጮቻችን የዛሬው አመት ባል ለዳግማዊ ትንሳኤ እንኳን በሰላም በጤና ከቤተሰቦቻችሁ ጋር አደረሳችሁ። እንዲሁም ውድ ሙስሊም ወገኖቻችን ኢትዮጵያኖች በሰላም በጤና እንኳን ለሮመዳን ጾም በዓል አደረሳችሁ። በሰላም በጤና ጾም መፍቻው ድረስ እንዲያደርሳችሁና ከዛም አልፎ ሰላም ጤና ለሀገራችን ለህዝባችን እንዲሆን እየተመኘን መልካም ቆይታ እስከ ሳምንት መልካም ሳምንት እኔና መብራቱን እንመኝላችኋለን። ጤና ይስጥልን።